በስቱቀም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በስቱቀም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ትልቁ የነበረው ችግር ብሔረሰባዊነትና ኢትዮጵያዊነትን ባላንስ አላደረግንም። ይሄን ሁላችንም ማመን አለብን። ሲሾም የኔ ሂስ ሲደረግ የኔና እሱ ሌባ ሲባል የኔና እሱ ከዚህ ካልወጣ እንዴት አገር ይገነባል? አንዳንዱ ኢትዮጵያ ስትመሰረት ማገር ያቀበለ ይመስለው በቃ አሁን አዙ በአዋጅ ኢትዮጵያን የሚያፈርስ ይመስለዋል። ትፈርሳለህ እንጂ ኢትዮጵያ አትፈርስም። እንደዛ ትሾሉ እኛ እኮ አለም ያቆም ነው ይሄን አገር። ይሄ አገር የራሱ ባህል ትውፊት እምነት አለ። የፈለገ ተነስቶ ዛሬ አፈርሳለሁ ዛሬ ገነባለሁ እንደሱ አይሰራም። እንደዛ አይነት አገር አይደለም። ተሞክሯል እኮ 1918 ሴንቲ ተሞክሯል፣ አልተሳካም። ኢህአዴግ ያፈርስና ታሪክ ያበላሻል፣ ሌላ ኃይለኛ ደግሞ ይመጣና አንድ ያደርገዋል እንጂ እንኳን ኢትዮጵያና የኤርትራ ትግራይ ህዝብና የኢትዮጵያ ትግራይ ህዝብ በኢህአደግና በህዝባዊ ግንባር አለመግባባት ምክንያት አፍኖ ማስቀረት እንደማይችሉ በቀደም ኮታየ ሲላቀሱ የማን ቤት ሰሞተ እንደ ተቃቅፎ ሲያለቅሱ ኤርትራ መጥቶ እዚህ መሬት ሲስም ትግራይ እዛ ሄዶ መሬት ሲስም መሬት አልናፈቀውም እኮ። አፋር ላይ እኮ አሰባይታችኋል ምን እንደሆነ። ማለያየት አይቻልም። 10 አመት 20 አመት ታፍን ይሆናል፣ አንድ ቀን ሰብሮ ይወጣል። እና የማይሆን ህልም እያለምን ጊዜ እንዳናባክን። ይሄ ሀገር አይፈርስም፣ ይሄ ሀገር ያድጋል። እኛ ግን በማይረባ ሐሳብ ከምንያዝ አዳጊ በሆነ ጉዳይ ውስጥ ቢያንስ ኮንትሪቢዩት አድርገን ማለፍ አለብን ብሎ እያንዳንዱ ሰው ራሱን ወይን ማድረግ
አባ ደረሰ ጤናሽትልን ይያልን ውድ አድማጮቻችንን እነሆ የኢትዮጵያ ድምጽ ሬዲዮ የሁድ ፕሮግራሙ ጊዜውን ተብቆ አሁን ጀምሯል። በዛሬው ፕሮግራማችን ይዘንላችሁ ምንቀርበው የሚከተሉትን ይሆናል። በቅድሚያ ቦርክና ከሚባል ዌብሳይት ላይ ያገኘነውን የጎሳ አከላለልና የጎሳ ፖለቲካ ከኢትዮጵያ መወገድ ያለበት አሳማኝ ምክንያቶች በሚል ርዕስ በዶክተር አበራ ቱጂ የተጻፈና እዚሁ borkana.com ላይ ያገኘነውን የመጀመሪያውን ክፍል እናሰማቸዋለን። ይሄን የመረጥንበት ምክንያት ይሄንን ጽሑፍ እያንዳንዱ ኢትዮጵያዊ ቢያዳምጠውና ቢጠላውም ቢወደውም እንዲረዳው ቢደረግ ጥሩ ነው ብለን ስላመንን ነው። እና በጥሞና እንድትከታተሉ የመጀመሪያውን ክፍል ዛሬ እናቀርባለን። ሁለተኛውን ክፍል በሚቀጥለው ሳምንት ይዘንላችሁ እንቀርባለን። እንደተለመደው በመቀጠል ዜና አለን። ዛሬም ያው በሰዓቱን ጠብቆ ይቀርባል። ከዜና በመቀጠል ከዚህ በፊት ቃል በገባነው መሰረት በድጋሚ አሁንም ዛሬም ይዘንላችሁ እንቀርባለን ፕሮፌሰር አለማየሁ ገብረ ማርያምን ይዘንላችሁን ቀርባለን። ስለ ትረስት ፈንዱ የኢትዮጵያ ትረስት ፈንድ የ1 ዶላር በቀን የ1 ዶላር ጉዳይ እና በየአካባቢው ማለትም በየሀገሮቹ የቅርንጫፍ የማቋቋም ትረስት ፈንዱ ቅርንጫፍ ማቋቋሙን በተመለከተ የሚሉን እኛም የጠየቅናቸው እሳቸውም የሚሉን አለ። ይሄን በተመለከተ ምናልባትም ከኢንተርቪው በኋላ ተሰሙት ይሆናል። ስለ ትረስት ፈንዱ የቅርንጫፍ አመሰራረት በቅርቡ እንጠራለን ሁኔታውን ካዘጋጀን በኋላ ብለን ነበር። ይሄንንም በተመለከተ ወደ ፕሮግራማችን መጨረሻ ከኢንተርቪው በኋላ ስብሰባ ልንጠራ እንችላለንና ይሄንንም በጥሞና ተጠባበቁ እንላለን። ምክንያቱም ብዙ ኢትዮጵያውያንና ትውልደ ኢትዮጵያውያን በሬዲዮንም እየደወሉ እንዲሁም በመንገድ ሲያገኙን በግል ስልክም እየደወሉ ለምንድነው ቻፕተር ማይቋቋመው ስዊድን በያገሩ በተለይ ስዊድን ብለውናል። ያንን ቃል በገባነው መሰረት ስራ ላይ ለመዋል ዛሬ እንግዲህ እንደገለጽኩት ከፕሮፌሰር አልጋራ ውይይት እናደርግና ስለ ቻፕተሩ ስብሰባ መጠራት አለመጠራቱን በዚሁ ሬዲዮ በዛሬው ዕለት ግልጽ እናደርጋለን። እንደተለመደው በመቀጠል ሳምንታዊው ከኢትዮጵያ የሚያስተላልፉት የኢትዮጵያ ድምጽ ሬዲዮ ባልደረቦች መኮንንና ከበደ እናቀርብላችኋለን። በቀጥታ ምን እንደሚሉን፣ ምን እንደታዘቡ፣ ምን እንዳዩ፣ ምን እንደወደዱ፣ ምን እንደጠሉ ይገልጹልናል። እንግዲህ ሐሳብ ካላችሁ፣ ጥያቄ አስተያየት ካላችሁ በስልክ ቁጥራችን 08 19 10 00 ደውሉልን። በተቻለ መጠን የናንተን ፍላጎት ማሟላት ስለሆነ አላማችን የምትጠይቁትን ለመመለስ እንሞክራለን የምትሐሳባችሁን ለማስተላለፍ እንሞክራለን እንግዲህ መልካም ቆይታ እኔና ግሩም እንዲሁም ዘውዱ እንመኝላችኋለን እስከ 6 ሰዓት ድረስ ከኛ ጋር ቆዩ ተሳሳፍ መስተካ
የልደት ባል ነገ ነው
አድማጫለን አድማጫችን
ዛሬ ያው ዋዜማ ነው እንግዲህ
እንግዲህ ውድ አድማጮቻችን እንኳን ለገና ዋዜማ
እንኳን ለኢየሱስ ክርስቶስ የልደት ባል አደረሳችሁ እንላለን ለመላው ህዝብ ክርስቲያን ማለት ነው
በሚገባ እናንተም እዚህ ላላችሁት ሁለት ወንድሞች እንኳን አደረሳችሁ ላለው
አንተም እንኳን አደረሰ
እንኳን አብሮ አደረሰ ነው ኮርስ መድረስ ነው አንድ ነው ደስተኛ ስለዚህ ግዜ እንዴ መጨመሩ እዚህ ድረስ መድረሱ ማለት ስትል ተስፋ ነው እንግዲህ አድማጮቻችን እንኳን አደረሳችሁ ከልብ እንኳን አደረሳችሁ እንላለን አልፎ አልፎ አንዳንድ እንኳን አደረሳችሁ ማለት የምትፈልጉካላችሁ መደወል ይችላልላችሁ በመሃል አንድ አድማጭ አለን ከሚከተለው ፕሮግራማችን ቀደም ብሎ እስቲ አድማጮች የሚሉትን እንስማ ተና አስጥልኝ አድማጭ
ሃሎ ተና አስጥልኝ ሃሎ
ይሰማሃል
አዎ ይስማኛል ይስማኛል ለኔ ይስማኛል ሃሎ
እሺ ቀጥል እስቲ
የኔ ድምጽ ገብቷል
አዎ ገብቷል ይስማል
ኦኬ ደህና ስለኝ የኢትዮጵያ ድምጽ ሬዲዮ አዘጋጆች ሁላችሁም ነገ ለሚከበረው ለክርስትና እምነት ተከታዮች ለገና በዓል እንኳን አደረሳችሁ ለእናንተ ለሬዲዮ አዘጋጆች እና እንዲሁም ለኢትዮጵያ ለክርስቲያን ተከታይ ሁሉ ለዚህ በዓል እንኳን አደረሳችሁ ለማለት ነው። ለጓደኞቼ ለሁሉም ለታጋይ አጠቃላይ ይሄንን መልእክት ለማስተላለፍ ነው ወንድሞቼ።
እናመሰግናለን። አቶ ኑሩሴን ካልተሳሳቱ
ለኛው
ነኝ ብሏል።
አቶ ኑሩሴን ይሄን አስበክ ለክርስትና እምነት ተከታይ ወገኖቹ በሙሉ እንኳን አደረሳችሁ በማለት ትልቅ ክብር ይገባሃል። እናመሰግናለን።
አንተንም
አደረሰህ ሁላችንም አሰማይ በሰላም በጤና የሚቀጥል አመት ሰው ይበለን እንላለን። እንግዲህ
አሜን።
እናመሰግናለን።
አሰማኝም እንጂ ስም መዘርዘር ይችል ነበር እና ሁለት እንትን ገጽ ወረቀት ስለሆነ በአጠቃላይ ነው ያልኩት። በቃ እንግዲህ ስም ከመዘርዘር
መዝግብ የነበረ ወይ የሰዎችን ስም ይላል?
አዎ መዝግብ ያለው ቀጥል ብለህ ካልከኝ ካንዱ እና ካንዱ ጋር ነው እንዳልጣላ እንጂ ልዘረዝር ይችላል።
ገጽ ከሆነ ፕሮግራማችን ጊዜ ይሻማል አይመስልህም?
እሺ። ስለዚህ በአጠቃላይ ለሁሉም ለሚሰማው ለሚያዳምጠው ለማይሰማው በሚቀጥለው ለሚሰማው በቃ እንደዚሁ ብያለሁ ማለት ነው።
እሺ። እናመሰግናለን አድማጫችን።
እሺ መልካም ጊዜ። እሺ እሺ።
ፕሮግራማችን የጎሳ አከላለልና የጎሳ ፖለቲካ ከኢትዮጵያ መወገድ ያለበት አሳማኝ ምክንያቶች ይላል። ዶክተር አበራ ቱጂ በቦርከና .com ገጽ ላይ የጻፉት ነው። የዚህን ጽሑፍ በእውነት ጠቃሚ ነው መስሎ ስለታየን የዚህን ጽሑፍ የመጀመሪያውን ክፍል እናሰማለን። ይህን ጽሑፍ የመረጥንበት ምክንያት አንዳንድ ሰዎች ምክንያታዊ ሳይሆኑ ዝም ብለው የጎሳ አከላለል መጥፋት አለበት የሚሉት ምክንያታዊ ወይንም ደግሞ ምክንያታቸውን ሳያቀርቡ ዝም ብለው በደፈናው የሚሉ አሉ። የጎሳ ፖለቲካ መኖር አለበት የሚሉ ምክንያታቸውን ሳያቀርቡ በስሜታዊነት ብሎ ዘራፍ የሚሉ አሉ። እኚህ በእኛ አመለካከት ግን ዶክተር አበራ ቱጂ የጎሳ ፖለቲካ መጥፋት አለበት የሚሉበትን ምክንያት በተጨባጭ አስቀመጡት ስለሆነ ያንን ለህዝብ ለማሳወቅ ስለፈለግን ነው። ከዚህ በመቀጠል ይሄንን ጽሑፍ የመጀመሪያ ክፍል እናሰማችኋለን። ጠቅላይ ሚኒስትር ዶክተር አብይ ስልጣን ከያዙ ጀምሮ በኢትዮጵያ የተስፋ ጎህ ቀዷል። አዲሱን ማምራር አበረታች ጥረት እያደረገ ነው። ያም ሆኖ ግን በአገሪቱ በጎሳ ክልል መካከል እየተፈጠረ ያለው ችግር ሁሉንም የአገሪቱን ክፍል እያዳረሰ ነው። በጎሳ መካከል የሚፈጠረው ችግር የአገሪቱን ዜጎች በእጅጉ የሚያሳስብ ጉዳይ ሆኗል። በኢትዮጵያ ወደ 2.5 ሚሊዮን የሚጠጋ ህዝብ በአገሩ ውስጥ ተፈናቅሏል። በራሱ በኢትዮጵያ ውስጥ ስደተኛ ሆኗል። ብዙዎች በዚህ ግጭት ሞተዋል። ብዙዎች የመከራ ኑሮ እየገፉ ነው። ንጹህ ዜጋ በህዝብ ተከቦ በቪዲዮ እየተቀረጸ ሲገደልና ሲሰቀል እስከ ማየት ደርሰናል። የጎሳ ፖለቲካ ዜጎችን እየበላ እያደገና አገር ለማጥፋት እየተዘጋጀ ነው። የዚህ የሀገራችን ችግር ስረ መሰረቱ ህወሓት ኢህአዴግ በኢትዮጵያ ላይ የፈጠረው ሆን ተብሎ የተተከለ ስርዓታዊና ህገ መንግስታዊ መሰረት ያለው የጎሳ ወይም የዘር መድሎ ፖሊሲ ነው። ኢትዮጵያ ከገባችበት የፖለቲካ አዘቅት የምትወጣው ይህን የጎሳ ፖለቲካና በቋንቋ ላይ የተመሰረተ ከፋፋይና አድሏዊ አከላለል አስወግዳ በምትኩም የዜግነት ፖለቲካና ሁሉንም በእኩልነት የሚዳኝበት የህግ የበላይነት ስትመሰርትና በተግባር ስታውል ብቻ ነው። ይህም ሲባል የጎሳ አደረጃጀት በኢትዮጵያ ያመጣው ቀውስ በተግባርና በተጨባጭ ስለታየ ነው። በዓለማችን የመጨረሻ ድሃ ከሚባሉት አገሮች መካከል ያለችው ኢትዮጵያ በሰላምና በአንድነቷ እንድትኖር ብዙ ጊዜ በማይሰጠውና ቀስፎ ከያዛት ድህነት ላይ ታተኩር ዘንድ ይህን የጎሳ ፖለቲካና ግጭት ከስር መሰረቱ ማስወገድ ለጠቅላይ ሚኒስትር ዶክተር አብይ አስተዳደርና ለኢትዮጵያ ህዝብ የመጀመሪያው ስራ ሊሆን ይገባል። አገሪቱ በአንድነቷ እንድትቀጥልና የህዝብ እርስ በእርስ ጦርነት እንዳይነሳ በሩዋንዳ ያየነው በኢትዮጵያ እንዳይደገም ከዚህ የበለጠ ቅድሚያ የሚሰጠው ጉዳይ የለም። በዶክተር አብይ የሚመረው የለውጥ ኃይልም በቅርብ ጊዜ ታሪክ ባልታየ ደረጃ ከፍተኛ የህዝብ ተቀባይነትና ተወዳጅነት ስላለው ይህንንም የጎሳ ፖለቲካ ለማስወገድ ግንባር ቀደም ሚና ሊኖረው ይገባል። ይህንንም ለማድረግ የኢትዮጵያ የህዝብ ድጋፍ አለው። ባንድ ወቅት የተባይ ማጥፊያ ነው ለችግርም መፍትሄ ነው ተብሎ በመንግስት መመሪያ የተረጨ ኬሚካል ምድሩንና አየሩን ከመረዘው ውሃውን ከበከለው ጠቃሚ ተክሎችን የሚያጠፋ ከሆነ መንግስት ምን ማድረግ አለበት? መጀመሪያ መደረግ ያለበት ይህን መርዘኛ ኬሚካል በጥቅም ላይ እንዳይውል በአዋጅ ወይንም በህግ ማገድ ነው። ቀጥሎ መደረግ ያለበት ምንም እንኳን ስራው አዳጋች ቢሆንም ጤናማ ሀገርና ህዝብ እንዲኖር ሲባል የተበከለውን አካባቢ በተለያዩ በተፈተኑ ዘዴዎች ማጽዳትና አካባቢውን ወደ ጤናማ ይዞታው መመለስ ነው። ከዚህ ሌላ አማራጭ የለም። ምክንያቱም ምድራችን አንድ ብቻ ናት። ሁኔታ በዚህ ይመሰላል። ህወሓት ወደ ስልጣን ሲወጣ ከኦነግ ጋር በመሆን ኢትዮጵያን በጎሳ የሚከፋፍለውን ህግ መንግስትና የጎሳ አከላለል አውጥተው የአገሪቱ መተዳደሪያ አደረጉ። በዚህ መሰረት ለ27 አመታት በአገሪቱ ውስጥ ጥላቻ ተነዛ። በአሜሪካ ፎርቹን 500 ተብለው ከሚታወቁት ኢኮኖሚውን ከሚመሩት ታላላቆቹ ድርጅቶች ወደ ግማሽ የሚጠጉት የተመሰረቱት ከውጭ በመጡ ሰዎች ወይንም በነርሱ ልጆች ነው። አገሩ ፈጠራንና ስራን እንጂ ጎሳን ወይንም የመጣበትን አገር ባለማየቱ ነው ሀያል ሆኖ የቀጠለው። ኢትዮጵያ ውስጥ ግን ዜጎች ከአንድ ክልል ሄደው በሌላ ክልል እንዳይሰሩ ተደረገ። ኢትዮጵያውያን በተሰደዱባቸውና ወላጆቻቸው ባልገነባቸው ምዕራባውያን አገሮች ለፖለቲካ ስልጣን በሚወዳደሩበት ዘመን ያንድ ጥቁር ኬንያዊ ልጅ የአሜሪካ ፕሬዝዳንት ሲሆን አይተን፣ ኢትዮጵያውያን ግን በአገራቸው ከቦታ ቦታ ተንቀሳቅሰው የመስራት ተፈጥሯዊ መብታቸው ተነፈገ። ከወሊሶ ሄዶ ወልቂጤ ወይንም ከወልቂጤ ሄዶ ወሊሶ ስራ ማግኘት ጭራሽ የማይታሰብ ሆነ። ክፍፍሉ በሁሉም ዘርፍ ሆኖ በቤተሰብ ደረጃ ደረሰ። የባህልን ትስስር በማወቅ ከሌላ አካባቢ ከመጡ ወገኖቻቸው ጋር ለመተዋወቅ ሊረዱ የሚገባቸው የከፍተኛ ትምህርት ቤቶች ሳይቀር የጎሳ ክፍፍል ማሰልጠኛና የጠብ ሜዳዎች ሆኑ። የተማሪዎች ማደሪያ አመዳደብና የተማሪዎች ማህበር አደረጃጀት ሳይቀር በጎሳ የተከፋፈለ ሆነ። የመንግስት ሰራተኞች በተወለዱበት አካባቢ እንዲወሰኑ ተደረገ። ይህም የሐሳብ ብዝሃነት እንዳይኖር አዲስና የተሻለ ሐሳብ በስራ ላይ እንዳይውል አደረገ። ዜጎች ከሌላው የአገሪቱ ክፍል ከመጣው ወገናቸው ጋር እንዳይተዋወቁ ሆን ተብሎ መጋረጃ ተደረገባቸው። የመንግስትም ዋናው ስራ ህዝብን በጎሳ መለያየትና ማጠር ሆነ። በተጨማሪም ዜጎች የተለየና አማራጭ ሐሳብ ማመንጨት እንዳይችሉ የሚያደነዝዝ የህወሓት ፖለቲካ ሰበካ ተደረገባቸው። ዜጎች ወነተኛ መረጃ አያገኙም። የተነገራቸውን ብቻ መቀበልና የታዘዙትን መከተል ባህላቸው እንዲሆን ተደረገ። አዲስ በሬ ወለደ ታሪክ በመፍጠር አንዱ በሌላው ላይ ጥላቻና ጥርጣሬ እንዲኖረው ተደረገ። ለዚህ የትግራዩን የመምህር ገብረ ኪዳን ደስታን ታሪክ ትንተና ማየት ይበቃል። ባጭሩ ኢትዮጵያ የብሔረሰቦች እስር ቤት ናት በማለት እንቅስቃሴያቸውን የጀመሩት የ60ዎቹ የተማሪ ፖለቲከኞችና ህወሓት የአሁኗን ኢትዮጵያ ጎሳዎች በየጉሪያቸው ተከፋፍለው የታሰሩባት ወኒ ቤት አደረጓት። አሁን በኢትዮጵያ ምናዩ የጎሳ ግጭት የዚህ የኢሃደግ የመንግስት ህገ መንግስታዊ ከፋፋይ ስርዓት ውጤት ነው። በወያኔ በተደረገው የረጅም ጊዜ አእምሮ አጠባ ብሬን ዎሽ የተነሳ ወይንም በፍርሃት ብዙዎች ይህንን አፍጥጦ የመጣ ሀቅ መረዳት እየቸገራቸው ነው። ይህ አስከፊ የዜጎች እርስ በእርስ መገዳደል መቆም አለበት። ብዙ ሰው በግልጽ ያልተገነዘበው ነገር ቢኖር ህወሓት ይህን ስርዓት የፈጠረው ህዝቡን በጎሳ ከፋፍሎና ደካማ ሻንጉሊት የጎሳ መሪዎችን በማስቀመጥ የአገሪቱን ሀብትና መሬት ለመዝረፍና ለመሸጥ መሆኑን ነው። ከኢኮኖሚያዊ ምክንያቱ በተጨማሪ بهيوت لمنور سنل يهم يكرسن يغساك ضفل أستدادر مكرت هاللبت لازيهم يم يكتلوت زرزر أسامن مكنياتوج قالو እንሳ ሐሳብ እየተጋደለነው በኢትዮጵያ ህገ መንግስት በሄር በረሰቦች ህዝብ የሚለው ጽንሳ ሐሳብና ትርጉሙ በውል ተለይቶ አይታወቅም። ጽንሳ ሐሳቡም ለኢትዮጵያ አግባብ የለውም። በሄር በረሰብና ህዝቦች የሚለውን ምን ለማለት እንደሆነ ለብዙ ኢትዮጵያዊ ቀርቶ ህግ አውጭነን ብለው ፓርላማው ውስጥ የሚቀመጡት ህግ አስፈጻሚ ነን የሚሉት ባለ ስልጣናት የቃላቱን ወይንም ጽንሳ ሐሳቦቹን ትርጉም አያውቋቸውም። ስለዚህ ማን ነው ብሄር? ማን ነው ብሄረሰብ? ማን ነው ህዝብ የሚለው በትክክል አይታወቅም። ስለዚህ ኢትዮጵያውያን ትርጉሙን ባልገባን ባድ ቃላት እርስ በእርስ ተከፋፍለን እየተጋደልን ነው። ይህ በብሄር ብሄረሰብ ህዝብ የሚለው ከስታሊን ዘመን ፖለቲከኞች አገራቸውን በአግባቡ ያላወቁ በ1960ዎቹ ወጣት የተማሪ ፖለቲከኞች የተቆረጀና ለኛ ሀገር ፍጹም አግባብነት የሌለው ባዕድ ነገር ነው እያጋደለን ያለው። ያልነበረንና የማይኖርን ወሰን ለመፍጠር ሲባል ህዝብን ማጋደል። እነዚህ ብሄር ብሄረሰብ ህዝብ ተብለው በቋንቋ የተከፋፈሉ ክልሎች መካከል የማሻማና ግልጽ ወሰንና የመለያ መስመር ለማድረግ የማይቻል ነው። የጎሳ የሐሳብ መስመሩ ያለው በወያኔ ኢህአደግ ፖለቲከኞች አእምሮ እንጂ በህዝቡና በመሬቱ ላይ የለም። ይህን በወያኔዎች የቅዠት ምናብ ያለ የጎሳ የሐሳብ መስመር በህዝብ ውስጥ ለማስመር ሲባል ህዝብ ወደማይቆም ብጥብጥና ግጭት እየገባ ነው። ለምሳሌ የኦሮሞ ክልል አልቆ የጉራጌ ዞን የሚጀምረው በትክክል ድንበሩ ወይም መስመሩ የት ላይ ነው? በመካከል ሁለቱንም ቋንቋ የሚናገሩ የተሳሰሩ ዜጎች የሉም ወይ? በሶማሌና ኦሮሞ በአማራና ትግሬ እንዲሁም በሌሎች መካከል ህዝቡን የጎሳ ፖለቲከኞች እንደፈለጉት መከፋፈል ባለመቻሉ ግጭቱ ይቀጥላል። የግጭቱ ምክንያት የማይለያይንና የተዋሃደን ህዝብ ለመለያየት በሚደረግ ዋጋቢስ ትግል ነው። የትኛው ቦታ ነው ለማን የሚሰጠው? በምንስ መሰረት? በደም ወይም ዲኤንኤ ምርመራ ነው? በሚናገረው ቋንቋ ነው? በህዝብ ብዛት ነው? በታሪካዊ ይዞታው ነው? ያስ ከሆነ ወደ ኋላ አስከመጭ ያለውን ታሪክ ነው ምናየው? ቦታው በተሰየመበት ቋንቋ ነው? ለምሳሌ አሁን የቅማንት ነው የአማራ ነው እየተባሉ ሰዎች የሚሞቱባቸው ቀበሌዎች ጉባይ፣ ሌንጫ፣ መቃ ይባላሉ። በቦታ ስም ካየን ኦሮምኛ ይመስላሉ። የቦታ ስም የተሰየመበትን ቋንቋ ካየን አንዳንድ የኦሮሞ የጎሳ ፖለቲከኞች ቅኝ ገዢ ናቸው የሚሏቸው እቴጌ ጣይቱ ቡጡል አዲስ አበባን የቆረቆሩት የኦሮሞው የራስ ጉግሳ የልጅ ልጅ ሲሆኑ ባለቤታቸው አጼ ምኒልክ ከጣሊያኖች ጋር ታሪካዊውን ውለታ የተፈራረሙት ቦታ ደግሞ ከጢጣ አልፎ መርሳ ሳንደርስ ውጫሌ ላይ ነው። ትንሽ ኦሮምኛ ለሚችል ሰው እንዲህ ያሉ የቦታ ስሞች በተለያዩ በሰሜኑ የሀገራችን ክፍሎች መኖራቸውን ሲሰማ ምንም እንኳን ታሪክ ባያውቅ እንዴት ነው የመቶ ዓመትን ታሪክ ተብሎ የተነገረውን ተቀብሎ የሚነዳው? በሌላ በኩል ደግሞ አዲስ አበባ የኦሮሞ ብቻ ናት ሌላው መጤ ነው የሚሉት ጎሰኞች በ1450 አካባቢ በዚያው በአዲስ አበባ አካባቢ ጥንታዊ የኢትዮጵያ ከተማ እንደነበር ያለውን የአርኪኦሎጂ መረጃ ማየት አይፈልጉም። የጎሳ ፖለቲከኞች ይህን ትስስራችንን የሚያሳየውን ሀቅ ግን መመርመርና ማጥናት አይፈልጉም። የተነገራቸውን የመቶ ዓመት ታሪክ ይዘው ያላዝናሉ እንጂ ሁሉም የጎሳ ፖለቲከኞች አንድ ትልቁንና የሚያግባባቸውን ካርታ በመያዝ ታላቋን ኢትዮጵያን የራሳቸው በማድረግ ፋንታ የግላቸውን ትንንሹን የሚያጋጩ ካርታዎች በኪሳቸው ይዘው ንግስናቸውን እየጠበቁ ነው። ግጭቱ በቋንቋ ተለያይቶ ብቻ ሳይሆን በመንደርም እየሆነና የማይቆም ነው። በደቡብ አካባቢ የማይቆም የሚመስል የክልል የወረዳና የራስ አስተዳደር ጥያቄ እየተነሳ ነው። ምንድነው መመዘኛው? ኢትዮጵያ የጎሳ ፖለቲካ መሞከሪያ ቤተ ሙከራ ወይም ላቦራቶሪ ሆናለች? በድንቁርና ሙከራውን በሚያካሂዱ ተመራማሪዎች የቤተ ሙከራው መሳሪያዎችና አቃዎች እየተቀጣጠሉ ነው። አሁን የምንፈራው አጠቃላይ ቤተ ሙከራው እንዳይቃጠልና እንዳይወድም ነው። በዚህ በክልል ድንበር የተነሳ እስካሁን ያለቁት ወገኖቻችንን የተፈናቀሉት ዜጎች በቂ ትምርት አይሰጠንም ወይ? መቼ ነው የራሳችን ጉዶች የፈጠሩት መከራ የሚበቃን? ኢትዮጵያውያን ምን አደነዘዘን? ክልል ለተወሰኑ የህብረተሰብ አካል ሲሰጥ በሌላ አባባል ሌላው የህብረተሰብ ክፍል የዚያ አካል አይደለም ማለት ነው። ይህም የኔ የብቻዬ ነው ለማለት ነው። የአማራ ክልል ለአማራ ነው ማለት በሌላ አባባል የትግሬው አይደለም፣ የኦሮሞ አይደለም፣ የጉራጌው አይደለም ማለት ነው። ስለዚህ አከላለሉ የአንተ ነው ተብሎ ለአንድ ጎሳ ሲሰጥ ሌላውን በዚህ ቦታ ያገባህም ይህ አካባቢ የኔ እንጂ ያንተ አይደለም ማለት ሲሆን ህገ መንግስታዊ የሆነ ፍጹም አግላይ የሆነ አሰራር ነው። በየትም ዓለም ዜጎቹን እንዲህ የሚያገልና የሚከፋፍል ህግ የለም፣ በኢትዮጵያ ብቻ ነው። ለምሳሌ በህንድ በማንነት ፖለቲካ አደረጃጀት አገር አፍራሽ መሆኑን የተረዳው የህንድ የመጨረሻው ፍርድ ቤት የማንነት ፖለቲካ እንቅስቃሴ ህገ ወጥ እንደሆነ በይኗል፣ አግዷልም። የጎሳ አከላለል የኢትዮጵያ ህዝብ የውጭ ጠላት ቢመጣበት እንኳ ተግባብቶና ተባብሮ አገሩን መከላከል እንዳይችልና ኢትዮጵያን ለማጥፋት የተሸረበ ስልታዊ ወይም ስትራቴጂክ ደባ ነው። ችን የዚህን ጽሁፍ ሁለተኛ ክፍል በሚከተለው ሳምንት ይዘንላችሁ እንቀርባለን። በዚህ ጽሁፍ ላይ የሁለተኛው ክፍል የጎሳ ፖለቲካ የማያስፈልግበትን ምክንያቶች ነጥብ በነጥብ በአንድ በአንድ ይዘረዝራል። በሚከተለው ሳምንት ፕሮግራማችን እንድትጠባበቁ በአክብሮት እንጠይቃለን።
ሰላም ጤና ይስጥልኝ የኢትዮጵያ ድምጽ ሬዲዮ አድማጮቻችን አሁን በስልክ መስመራችን ላይ ደውለው ሰላምና አብነት የሚባሉ ለሃይሩ ከበደ ቤተሰቦችና እንዲሁም በስቶኮልምና አካባቢው ለሚገኙ የክርስትና እምነት ተከታዮች በመሉ እንኳን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ የሚል መልእክት አስተላልፈዋል። ሌሎቻችሁም በየጣልቃ በስልክ መስመራችን ላይ የደወላችሁ እንኳን አደረሳችሁ መልእክታችሁ ማስተላለፍ ትችላላችሁ።
እንኳን አደረሳችሁ ያሉት ዜድ ለ ኢየሱስ ክርስቶስ ልደት ነው።
አዎ
እንግዲህ ባለፈው እናንተ ትንሽ ስንዋይ የፈረንጆቹ ልደት ላይ ትንሽ ተዋይተን ነበርና እስቲ ደግሞ ስለ ኢትዮጵያኖች ኦርቶዶክስ የኢትዮጵያ ኦርቶዶክስ እምነት ተከታዮች የልደት በዓልን በተመለከተ ያለህን እስቲ አካፍለን።
ኖርማሊ ያው ሁሉም ክርስቲያኖች ናቸው የሚያከብሩት።
ያው ግን የኢትዮጵያ ኦርቶዶክሶችን ነው እኔ እንግዲህ አልኩት። ኦፍ ኮርስ ሁሉም ክርስቲያኖች የ ፔንቴኮስታሉም ሁሉም ባንድ ጊዜ ነው የሚያከብረው።
አዎ
ሶ
አው እንግዲህ ከአውሮፓውያኖች የገና በዓል በ13 ቀን ወደ ኋላ መጥቶ በኢትዮጵያ የገና በዓል ይከበራል። የገና በዓል መከበር የጀመረው በኢትዮጵያ ከ4ኛው መቶ ክፍለ ዘመን ጀምሮ ነው መከበር የጀመረው እና የገና በዓል አከባበርም ገና የሚለውን ቃልን ደግሞ መጀመሪያ ሰናይ ገና የሚለው የግዕዝ ቃል የግሪክ ቃል ነው። ያ ቃል ገና ማለት ልደት ማለት ነው ትርጉሙ ሲታይ። አዎ ልደት የሚል ቃል ነው ትርጉሙ። እና የገና በዓል በኢትዮጵያ ለረጅም አመታት እንደሚታወቀው ይከበራል። ምክንያቱም ይከበረው ጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓል ምክንያት ስለሆነ ነው። ምክንያቱም ጌታችን መድኃኒታችን ወደ እዚች ዓለም እኛን ለማዳን ከመተወለደበት ጊዜ ጀምሮ አዳም በሰራው ኃጢአት ምክንያት ሰዎች በጨለማ ህይወት ውስጥ ይኖሩ ነበርና ይሄንን የጨለማ ህይወት በክርስቶስ ኢየሱስ አማካኝነት የሰዎች ብርሃን እንዲኖራቸው ወይም ብርሃንን እንዲያገኙ ያደረገበት ዕለት ነው። በተለይ እኔ እንደ ኦርቶዶክስ አማኝነቴ በኦርቶዶክስ እምነት ተከታይ ውስጥ ያለውን ነገር ነው በይበልጥ ማቀውና እሱ ነው በይበልጥ መናገር የምችለው። እና እዛ ውስጥ ያለው ምንድነው በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ሰዎች ለአንድ ወር ተኩል አካባቢ ሚደርስ ጾም አላቸው። ይጾማሉ። ማንኛውንም ሰውነትን ከሚገነቡ ምግቦች ይታቀባሉ፣ ይጸልያሉ፣ ይጾማሉ። እንዲሁም የመጽሐፍ ቅዱስ ያነባሉ፣ ትምህርት ይከታተላሉ። በዚህ ሂደት ውስጥ ምንድነው ያለውን የሰዎችን መግባባት፣ ሰዎች መርዳት፣ የታመሙትን መጠየቅ፣ የተራቡትን ማብላት፣ የታረዙትን ማልበስ፣ እንደዚህ አይነት ነገሮች ሁሉ በዚህ በጾም ውስጥ የሚካተቱ ናቸውና ይሄንን ጾም ይሄንን በዓል ለማክበር ከዛሬ ከዋዜማው እለት ጀምሮ ከጧቱ 12 ሰዓት ቀደም ብሎ በመሄድ በቤተ ክርስቲያናት ያለውን የቅዳሴ ስርዓት ስርዓተ ቅዳሴን በመከታተል ከዛም በኋላ ወደ መኖሪያ ቤታቸው በመመለስ ከጎረቤቶቻቸው ከአካባቢያቸው ሰዎች ጋራ የጸበል ጻድቅ ወይም የምግብ ስረ ስርዓት የበዓሉን ምክንያት በማድረግ ያከብራሉና በዓሉን ተከትሎ በገጠር አማካባቢዎች ላይ የገና ጨዋታ የሚላ ባል ጨዋታዎች አሉ። ነጭ ልብስ ለብሰው ግንባራቸው ላይ ነጭ ከጥጥ የተሰራ ሻሽ መሳይ ነገር አስረው ተነፋነፍ ሱሪዎችን አድርገው በገና ጨዋታ አይቆጡም ጌታ የሚባል አይነ ጭፈራ እየጨፈሩ አሲና በላስና ገና ያያሉ የቀሌ ጨዋታዎችን የሚጫወቱበትም አካባቢዎች አሉ። እና
ዘድ ለምንድን ነው ነጭ ልብስ የሚለብሱት?
ብርሃንን የብርሃን ምልክት ስለሆነ ነው። ነጭ ምንም ጊዜ ከርቀት የመታየት ነገር አለ። ብርሃናማ ክርስቶስ ወደዚች ምድር በአዳም አማካኝነት የመጣውን ኃጢአት ለማጠብ ክርስቶስ ብርሃን ጨለማውን ዓለም ብርሃን ያረጋልን ስለሆነ የብርሃን መገለጫ ስለሆነም ነው። ነጭ ልብስ ብዙ ጊዜ ነጭ ልብስ ለብሶ ወደ ቤተክርስቲያንም ይከደበትም አጋጣሚ ይሄንን መመልከት ነው።
ገናው ገና ጨዋታው እስከምን ጋር የተገናኘ ነው?
የገና ጨዋታ ባህላዊ ነው። ከሃይማኖታዊ ጋራ የሚያገናኘው ምንም አይነት ጨዋታ አይደለም። ሰዎች ደስታቸውን የሚገልጹበት ያሁን ጌታ ተወልዶልናል የሚል የደስታና የፍቅር መገለጫ ባህላዊ ደስታ ነገር ሃይማኖታዊ ትውፊት የለውም።
ኦኬ።
የገና በዓል እንግዲህ በኢትዮጵያ ከሚከበሩት ትልልቅ በዓላቶች የልደት በዓል አንዱ ነው። ብዙ ኢትዮጵያውያን የፋሲካን በዓል በደንብ ያከብራሉ። የገናን በዓል እንዲሁም አዲስ ዓመትን በተለይ ሃይማኖታዊ ይዘት በተወሰነ ያላቸው ናቸው። የገና በዓል በዋነኛነት እንግዲህ ከክርስቶስ ልደት መወለድ በፊትና በኋላ እንደ አቆጣጠር ተበታቆት በፊት ዓመተ ዓለም ይባል ነበር። ለከ ክርስቶስ መወለድ በኋላ ዓመተ ምሕረት የሚባለው ነገር ይዟል። እንዲሁ የልደት በዓል ደግሞ በቤተክርስቲያን አማኞች ዘንድ በክርስትና አማኞች ዘንድ በአብዛኞቹ ማለት ነው ኢየሱስ ክርስቶስ ሁለት ልደት በዓል አለው። አንደኛው የሰው ልጆችን ኃጢአት ለማስወገድ ከድንግል ማርያም የተወለደበት ሁኔታ ነው። አንደኛው ልደቱ ደግሞ ቀደም ባለው ጊዜ ማለት ነው አለ አባት ወይም አለ እንትን ከባህሪ አባቱ ከተወለደበት ነው። ስለዚህ ሁለት ልደት አለው። ስለዚህ ይሄ ያው ብዙ ምስጢር አለው። ቤተክርስቲያን ዞሮ ዞሮ ትልቅ በዓል ነው ለማለት ነው።
ኦኬ። በነገራችን ላይ ከጌታ በፊትና ከጌታ በኋላ ያልከውን የዘመን ቁጥራ ቢሲ እና ኤዲ ነው የሚሉት። ቢሲ ቢፎር ክራይስት ከክርስቶስ በፊት፣ ኤዲ አኖ ዶሚኒ በላቲን ነው ኢን ዘ ኢየር ኦፍ አወር ሎርድ ማለት ነው። በጌታ ከተወለደ በኋላ ለማለት ነው።
ትክክል።
እኔ ልንገራችሁ ስለ ምንድነው የገናን በዓል በተመለከተ ብዙም እንትን የለኝም። እኔ ለምን እንደሆነ አላውቅም። እኔ ኢትዮጵያ ውስጥ በጣም እጅግ በጣም የምወደው የነበረው የፋሲካን የአዲስ ዓመትን በፍጹም አይረሳኝም። የዳቦ ሽታ፣ የኩበቱ ሽታ ዳቦ ሲጠበስ ሲጋገር፣ የኮባ ደግሞ እንዳጋጣሚኛ ግቢ ኮባ ነበርና ልጆች ኮባ ይችል ነበር። ተፈሪዎች ብዙ ገንዘብ ይገኝበት ነበር ለራስ እና ሁለቱም ነው የምወደው። ግን አንድ መጥፎ ኤክስፒሪየንስ አለኝ ገናን በተመለከተ። ትዝ ይለኛል አንድ ጊዜ ዘጠነኛ ክፍሎኝ የመላለም ትምህርት ቤት ምን ተባለን ትምህርት ቤት ውስጥ ለሁለት ሳምንት ነው መሰለኝ ይዘጋል ትምህርት ቤት። የሚገርመኝ እርግጠኛ አይደለም እንደሱ ነበርና ምን ተባለን ሀገር ፍቅር ቲያትር የሚባል ሲኒማ ቤት ነበር። እዛ ሲኒማ ቤት ውስጥ ለመዳሊያም ትርት ቤት የሃይ ስኩል ልጆች ቶፕ ለሆኑ ተማሪዎች የነጻ መግቢያ የነጻ ቲኬት ይሰጣል ፊልም ለማየት ተባለ። በዚህ በክረምት በዚህ በገናው ዝግ ማአል
በገናው ዝግ ማአል
በቃ እኛ ልጆች ነን ዘጠነኛ ክፍል ተማሪ ገና አለ በደንብ ሽክ ብለን ምን ብለን እኔና ጓደኞቼ በነጻ ቲኬት ለመግባት ሲኒማ ቤት እንግዲህ ያን ጊዜ ብርቅ
አዎ
ሄደን የታባክ ደግሞ የምን በነጻ ነው ይያሉ አባረሩን እና ያችን እንትን አረሳትም። ግን ትምህርት ቤት ውስጥ የተነገረን ቶፕ ተማሪ ኮንክና ከሃይ ስኩል የዘጠነኛ ክፍል በላይ ኮንክ በነጻ ፊልም ታያለ ተብለን ይሄን ነው አላስገቡንም። ያጥላች አለችብኝ ፕላስ እኔ ብዙም እንትን አላይበትም ነበር የጭፈራ ምኑን አላይም። ፋሲካና አዲስ ዓመት ግን ዋው
በተወሰነ ያው ብዙዎች የተወሰነ ስሜት ይጋራሉ። ግን ከበዓልነቱ በዓልነቱን ስታዩ ስትመዝነው ተቀባለው ግን ያው ያከባበሩ ሁኔታ ሰዎች ጋር በተወሰነ ልዩነት አለ።
በልጅነት ደግሞ መታየው ሲከበኑ እኛ ቤት
የሁሉም በዓል ይከበራል። የክርስትና የምንድነው ሲጾም ፍቺ ሲሆን ፋሲካ ሲሆን ቶ ልጆች በሙሉ ትልቁ ወንድሜ ቤተክርስቲያን ይሄዳል፣ ትልቁ እህቴ ቤተክርስቲያን ትሄዳለች፣ እኔም ከጓደኞቼ ጋር ቤተክርስቲያን ይሄዳሉ። የኛ ግን ቤተክርስቲያን ለመጸሎም ጸሎት ጾም ጸሎት ማነው ጸሎት ለጸሎት ሳይሆን ለመረበሽ ነው። የልጅ ነገር ታጋል እና ከዛ ስንመለስ ሌሊት ነው የምንመለሰው። ለወንድሜና ለእህቴ ይሄ ዶሮ በሌሊት ይበላሉ። የመጀመሪያው የምበላው እኔ ነኝ።
ኦኬ።
ባልጾምም ባልጸልይም ኤኒዌይ እነዚህን አስተውሳለሁ።
እነዚህን ያሉ ዜናው እስኪደርስ አንዳንድ መረጃዎችን ሌሎችንም ተጨማሪ ነገሮችንም እናደርሳለን። አድማጮቻችን ፕሮግራማችን ይቀጥላል። አሁን አንዳንድ ነጥቦች እናነሳለን። ባሉት አንዳንድ መረጃዎች
አየር ላይ አስገባ።
አይ ቲንክ መስመር ላይ ሰው አለ ይመስላል።
አስገባው በደንብ አልገባኝም። ሲናገሩም ሰማለን ሁላችንም እንስማስቲ።
ሃሎ ጤና ይስጥልኝ። መስመር ላይ ሰው አለ መሰለኝ።
ጤና ይስጥልኝ። ከኢትዮጵያ ነው መደወለው እና ወለካ በጤና ለካች በሙሉ ይመጣቻለም ይሄው ዞር ያለን እንደምንም ያለምንም ነገር እንደውና የምንለምት መጡ ሰዎች በጃጅ ለድያው የሚሆን ድምጽ ምናምን ብትይዙ የተሻለ ነው ብዬ ለመናገር ነው።
እንደገና መልክቱን
ምንድነው ያጋጠመው እስቲ ንገሩን።
እቃ አይመጣም ባጋጅ ተጭኖ እንደቦክ አድርገን አልመጣም። ይሄው ሰው ከሙሉ ልብስ ምንም የለም ልብስ እየገዛው ነው። እቃችን ሊመጣ አልቻለም። እዛ አላንዳ አይቻልም ሁሉ ሁለት ሻንጣ ካለ አንዱን ነው የሚልኩት። በሌላ ቀን ደግሞ መጣ ደግሞ አንዱን ነው መጣ በሌላ ቀን ፈርመልኝ። እኔ ይሄው ሰው ከኔ አላገኘሁም።
ምንድነው ችግሩ? ምንድነው ችግሩ ተባለ የሚያውቁት ነገር አለ?
አካተ ጫነ ምንም እሱ ነው አልገባም ግልጽ የማይሆነው እና በእጃችሁ በምትይዙት ሻንጣ የሆነ ነገር መያዝ አለባችሁ። ለጊዜው የሚሆን ልብስ መያዝ አለባችሁ። እኔ ብቻ አይደለሁም ብዙ ሰው ነው እንደዚህ ያለ እየተመላለሰ ለቀዋል መጣም ለኝ።
ጥሩ ጥቆማ ለሰጡት ወደ ሀገር ለሚጓዙ ሰዎች አይ ቲንክ እንግዲህ ይሰማሉ ብዬ አምናለሁ።
እና ኤክስትራ ልብስ እና ምናምን መያዝ አለባቸው ለጊዜው እንደሚጠቀሙበት እና እቃቸው እንደማይመጣ ማወቅ አለባቸው ብዙ ጊዜ እንደሚፈጅ።
በድምፅ ነው የገመትኩት።
አቶ ዳኘ ኖት ወይ ላላ አህመድ እዚህ ስቱዲዮ ውስጥ
መሰለኝ ሳይሆን አልቀርም።
እጅግ በጣም እናመሰግናለን። ወገን ለወገን ሲያስብ እንደዚህ ነው። ችግር እንዳይገጥም በእጃችሁ ትንሽም ልብስ ይዛችሁ ሂዱ። ድንገት የላካችሁት ሻንታ ሳይደርስ ነው የሚሉት። እጅግ በጣም እናመሰግናለን። በተቻለ መጠን የኢትዮጵያን ኤርላይንስም ይሄን ነገር በምን ምክንያት እንደሆነ እነሱም ይሄን ነገር አውቀው የሚያደርጉት አይመስለኝም። ያለውን ችግር ለመፍታት እንደሚታገሉ እርግጠኛ ነኝ። እስቲ እነሱንም ጠይቀን መረጃ እንዲሰጡን እንመክራለን። እጅግ በጣም እናመሰግናለን። ከአዲስ አበባ ድረስ በመደወሎ ለወገኖቹ አስበው እጅግ በጣም እናመሰግናለን።
እሺ እኔ ወንደ መልካም ቀን ይሁንላችሁ።
አሜን። ለሁላችን መልካም በዓል ይሁንልዎት።
አሜን። እንደዚህ ነው ወገን ለወገን ማሰብ ማለት እንደዚህ ነው። እንግዲህ አቶ ዳኛቸው ኢትዮጵያ ሄደ ለሴሜስተር እንዳጋጣሚ ደረሰበት የችግር ለሌላው ይሄ ችግር እንዳይደርስ ልብስ ትንሽም ቢሆን ልብስ በሃንድ ባጋጅ ይዛችሁ ሂዱ ማለቱ ፖዚቲቭ እንትን ነው።
እቃው ባንዴ ሁሉንም እቃ ያመጡትም ነው ያሉት። የተወሰነው አንዱ ሻንጣ ነው የሚያመጡት፣ አንዱ ሻንጣ ደግሞ በሌላ ቀን ሄዳችሁ ነው የምታመጡት።
አክቹአሊ እንዲህ አይነቱ ችግር ሊደርስ ይችላል። ምንም ቢግ ዲል መሆን የለበትም፣ ግን ለማንኛውም
መጠንቀቁ ጥሩ ነው።
ግን ደግሞ በተቻለ መጠን ኢትዮጵያን ኤርላይንስም ይሄን ነገር ለመፍታት እንደሚሞክር አምሹር እርግጠኛ ነኝ። ግን ሆኖም ለህዝብ ይሄን ነገር የሆነበትን እና ደግሞ ይሄንን ለመቅረፍ የሚያደርጉት ሙከራ እንዳለ እንጠይቃቸዋለን።
በጣም ጥሩ። ወደ ቀጣይ አንዳንድ ነጥቦች ዜና ከመድረሱ በፊት ቅድም አንድ አድማጭ ደውለው አንድ በድረገጽ የተሰራጨ ዜና አለ እኛም አይተነዋል። ምንድን ነው የሚለው ዜናው የአምባሳደሮች ሹመትን ይመለከታል፣ የስዊድንን ማለት ነው። በጀርመን የኢትዮጵያ አምባሳደር የነበሩት አቶ ኩማ ደመቅሳ ወደ ስዊድን ተዛወሩ ይላል። እኔ በእርግጥ ከመንግስት መገናኛ ብዙሃን አይደለም የተገኘው ዜናው ከተለያዩ ድረገጾች ነው። እነት ይሁን ወይም የተረጋጋ ይሁን አይሁን አላውቅም ግን በብዛት ዜናው ሰራሽቷል አይ ቲንክ እነትም ሊሆን ይችላል እና በዛ በኩል መታቆስ ነገር ካለ ሚል ነገር አለ ይሄና ያይዞም ምናልባት አተኩማ ላይም አንዳንድ ሐሳቦች ያነሳሉ ተለያዩ ነገሮች አሉ እዛ በጀርመን አንዳንድ ዝግቦች ነበሩ ባለፈውም ከዚህ ቀደምም እንዲሁ ቀደም ባለውም ጊዜ የሚነሱ ነገሮች አሉ ወሳቸው ላይና እንዴት ወደ ስዊድን ዝውውር ይደረጋል ለምን ሌላ አዲስ አምባሳደር አልመጣም ሚል አይነት ነገር አለ በዚህ ላይ ሐሳብ አለ
እንግዲህ ይሄን በተመለከተ እኛም ባንዳንድ ያልተጠበቁ ማረንትኖች መረጃዎች እንደሚደርሱን ከሆነ ያው ያልተረጋገጡ ወደ ስዊድን ተሹመዋል የሚል ወሬ ሰምተናል ግን ምን የኢትዮጵያ ድምጽ ሬዲዮ ያልተረጋገጠ ዜና ይዞ መውጣት ልምዱም አይደለም ፍላጎቱም የለውም ለማንኛውም ግን ይሄ ነገር ከሆነ ኢፍ ነው በኢፍ የሚሰራ ነገር የለም ግን ከሆነ እና ደግሞ ይሄ በአቶ ኩማ ደመቅሳ ላይ የሚነገረው የሚወራው እውነት ከሆነ ለኛም ጥያቄ እንድናነሳ ያስገድደናል ለምን እንደው እንዲህ አይነት ስራ የሚሰሩ ከሆነ አሁንም ኢፍ ነው ለምን ወደ ስዊድን ተላኩ የሚለውን እኛም ማንሳታችን አይቀርም አንድ ግን በግሌ እናንተም ሳታውት አትቀሩም ጀርመን ፍራንክፈርት ስካንዲኔቪያን ወክ ይሄጀ ንግር ባረኩበት ጊዜ ያየሁት ትዝብት አለ አቶ ኩማ ደመቅሳ ንግግር ሊያደርጉ ሲወጡ ስቴዲየሙ እንዳለ በግሩ ነው የቆመው
በተቃውሞ
እኔ ሰማ ነበር አንዳንድ ሩመሮች ግን ሁሉ ጊዜ ማረጋገጫ አስካላገኘው ድረስ አፍኜ ነው የሚለውና ያለታ ግን ስቴዲየም ውስጥ እንዳለ ህዝቡ ተነስተ በጣም አንተንም ሆዴን ያሸብራል አንድ ሰው እንደዚህ በአደባባይ ሲዋረድ ላንተም ትጨነቅለታለ ሰው ምንም ባታቀው ብትጠላው በጣም ይቀፍ ነበርና ያን አይቻለሁ ግን ከሰውም ጋር ዲስከስ አላደረኩትም ብዙም እንትን አላልኩትም አንዳንድ ሰዎች እንደዚህ ዝም ብለው ደውለው እንዲ ነው ብለውኛ
ማ አይተናል ላይቭ ስርጭት ሲሰራጭ ሳቸው ተመክረናል
ግን አለምክንያት ባል በኩል አለምክንያት ያሁሉ ኢትዮጵያ
ውስጥ ያሉ የኦሮሚያ ክልል ርዕሰ መስተዳድር ሆነው በሌሎች ሚኒስቴር መስሪያ ቤቶችም ሰፊ አገልግሎት
ሰርተዋል የአዲስ አበባ ከንቲባ ሆነዋል ባል
I think ከንቲባ እንኳን አልሆኑም በአዲስ አበባ ውስጥ ማለት
ነው የሚወሩባቸው ነገሮች አሉ ከንቲና ጋር ቅርብ ዝምድናላቸው ወዘተ
ግን አሉ
እና ያለን እስቲ ይሄን ነገር እኛም እንግዲህ አድማጫችንን
ከተሾሙ ያው በይፋ መምጣታቸው አይቀርም
ከዛ በኋላ ያለውን የጀርባ አጥንታቸው ነው የሚባለው እሱንም ደግሞ መከታተል እንጀምርና ወደፊት ይሄን ነገር እናቀርባለን ሌላው ኢትዮጵያኖችን ማሳወሰብ የምፈልገው አንድ አባባል አለ ዜድ እና ግሩም እያንዳንዱ ኢትዮጵያዊ በውጭ የሚኖረው ያገሩ አምባሳደር ነው ይሄን ታቃላችሁ ታምኑበታላችሁ
በትክክል
ምክንያቱም እያንዳንዱ ኢትዮጵያዊ ስለ ሀገሩ ጥሩና መጥፎውን ቢያሳውቅ ሀገሩ ታዋቂ ትሆናለች ችግር ያለበትን ሁኔታ ቢያሳውቅ ያነዛ የሚያውቁት ሀገሮች ወይ መንግስታት ወይ ህዝቦች ያቺን ሀገር በተቻለ ለመርዳት ይሯሯጣሉ ጥሩ ሁኔታዋንም ደግሞ ያለውን ጥሩ ገጽታ ቢገልጽ ያግለሰብ ወይ ያቺ ግለሰብ ለዓለም አሳወቀች ስለ ሀገሯ ስለዚህ የግድ ኤምባሲ ወይንም አምባሳደር መሆን የለበትም ስለ ሀገሩ ማሳወቅ ያለበትና ይሄ በጣም በእኛ በኢትዮጵያኖች ላይ ደካማ ጎናችን አንዱ ይሄ ነው ምንም ስለ ሀገራችን ወጥተን ማስረዳት ማዳመጥ ስለ ሀገራችን እንኳን ሲወራ መገኘት አንወድም ኋላ ግን ስለ ሀገራችን ምንም ሳይወራ ሲከሰ ለምሳሌ ምንም ነገር እኔ ግርም ይለኝ የነበረው ኢቭን ታክሲ ነጆች እየመጡ አህመድ እኔ ለምንድነውሱ ሚሳፈሩ ሰዎች ሁሉ የሚጠይቁኝ ከኤርትራ ነው ወይ ከዚህ ነው ወይ ያሉ ነው የሚጠይቁኝ እንጂ ከኢትዮጵያ ነው አይሉኝ የሚሉኝ ነበር ይሄ የሆነበት ምክንያት ኤርትራውያኖች በጣም ጎበዞች ነበሩ በትግላቸው ጊዜ ስለ ሀገራቸው በሚያገኙት ቀዳዳ እየገቡ ያስረዱ ነበር which is ትክክል የኛ ግን ምንም ኑና አዳምጡ እንኳን ሲባሉ ስለ ሀገራቸው ማዳመጥም አይፈልጉም ማውስ መስማትም ማየትም አይፈልጉም ሆኖም ግን ስለ ኢትዮጵያ ደግም ሆነ ጥሩ ካልተጻፈ ለምን ስለኛ አይጻፉም ለምን ስለሌላው ብቻ ነው የሚጻፈው እኛ ነው ውዱንም ይላሉ እና ይሄን ያልኩበት ምክንያት አሁን በቅርቡ የ ራይመሽ ሆልምስ ሰደርማልም ማለት ነው የስቶክሆልም ሶሻል ዴሞክራቶች ስቶክሆልም ሰደርማልም ያሉ ራይመሽ ሆልምስ ያሉ ሶሻል ዴሞክራቶች ፓርቲው ስለ ኢትዮጵያ እየተከታተሉ ነው እና በጣም አስገርሟቸዋል አስደንቋቸዋል በአሁኑ ጊዜ ኢትዮጵያ ውስጥ የሚካሄደው ምን አደረጉ ፓርቲው አንደርስ አስተርበሪን የውጭ ጉዳይ የፓርላማው የውጭ ጉዳይ ኮሚቴ ስለሆነና የፓርቲያቸው ማባል ስለሆነ መተው ያስረዱን ምንድነው እየተካሄደ ያለው ኢትዮጵያ ውስጥ በጣም አስደናቂ ጥሩ ጥሩ ነገሮች እየተካሄዱ ነውና ማወቅ እንፈልጋለን ይነው መንግስት ለመርዳትም ፓርቲው ደግሞ ሀብታም ነው ለመርዳትም ይችን ሀገር ማወቅ ይፈልጋሉ እና በ14 ጃንዋሪ ሰኞ በ18 ሰዓት ተኩል ይጋብዟቸዋል የተከበሩ አንደርስ ኦስተርበሪን ፓርቲው ጋር መተው ስለ ኢትዮጵያ የሚካሄደውን በሚገልጹላችሁ አንደርስ እኔ ጋር ይደውሉና ትችላለህ ወይ በ14 ጃንዋሪ 14 ሰኞ በ18 ተኩል ራይመሽ ሆልምስ ሶሻል ዴሞክራቲክ ፍሬኒንግ ስብሰባ ጠርተዋልና ትመጣለህ ወይ እኔ ስለ ኢትዮጵያ እንዳስረዳ ተጠይቄያለሁ ስለ ኢትዮጵያ አዋቂውን በሱዲኖች በሱዲን መንግስትና ህዝብ መካከል አቶ እንተ ሚስተር አንደርስ ናቸው ስለ ኢትዮጵያ የሚጠይቁት ፓርላማውም ሚኒስትሮቹም እሳቸው ነው የሚጠይቁት እና ሲሉኝ ኦፍ ኮርስ መጣለሁ ከስራ በኋላ ነው መጣለሁ አልኩኝ ወዲያው ያንን እኔ እንደምመጣ ለአዘጋጆቹ ሲልኩ አዘጋጆቹ ደግሞ አይ በጣም ጥሩ ሱማ ከመጣ የኢትዮጵያ ድምጽ ሬዲዮ ምናምን ብሎ ነው ይላኩላችሁ አንደርስ ሁለታችሁ 15 ደቂቃ ይሰጣችሁና ስለ ኢትዮጵያ መግለጫ ተሰጣላችሁ ከዛ በኋላ ፓርቲው እዛው ውስጥ ውይይት ያደርጋል በኢትዮጵያ ጉዳይ ላይ ብለዋል እና ይሄ ትልቅ ድል ነው ባክማችን ስለ ሀገራችን ለዚህ መንግስት ለሚያዘ ፓርቲ ቀርቦ ማስረዳት ትልቅ ነገር ስለሆነ ኢትዮጵያኖች ከቻላችሁ መቼም ሱሪ ባንገት አውልቃ ይባልም የሰው ልጅ ብዙ እንደሚችል አውቃለሁ ከቻላችሁ ራይመርስ ሆልምስ ጋዋታን 45 ጃንዋሪ 14 ሰኞ በ18 ከ30 እንድትገኙና የግድ መናገር የለብንም ግን የሀገራችን ጉዳይ ሲነሳ ኢንተረስት እንደሚያደርገን ለፈረንጆቹ ማሳየት መቻል አለብን ከዛ ተነስተው ነው ወደፊት ቢረዱንም እዚህ ያለነውንም ቢረዱንም ሀገር ቤትም ሀገራችንን ቢረዱም ከዚህ ያንን ይያዩ ነውና እንድትገኙ በአክብሮት እንጠይቃችኋለን ማለት ጃንዋሪ 14 ሰኞ 18 ተኩል ራይመርስ ሆልምስ ጋታን 45 አይ ቲንክ ሰደርማል መሰለኝ የስቶክሆልም ሶሻል ዴሞክራቶች ናቸው እነ ጋበዙት እንድትገኙ በአክብሮት እንጠይቃችኋለን እናንተም ከቻላችሁ ተገኙ ይሄው ነው እንግዲህ ግሩም ቅድም ያነሳው ጥያቄ የብዙ ሰዎች ጥያቄ ነው እኔ በቫይበር ላይ ብዙዎቹ አንስተው አይቻለሁ ጦርነት ልንከፍት ነው እንደገና ከኤምባሲው ጋር የሚልም ጽሑፍ አይቻለሁ እኛ መዋጋት እንወዳለን ልበል አላውቅም ለማንኛውም ይሄን ነገር የኢትዮጵያ ድምጽ ሬዲዮ እንደሚከታተል ከወዲሁ ቃል እንገባላችኋለን ሌላው ደግሞ አሁን ከኢትዮጵያ ድረስ አስበው ደውለው እኛ ሳናውቀው አስበው ደውለው አቶ ዳኛቸው ለወገኖቻቸው ይሄን ነገር አስቡበት ባዶ ልብስ እንዳታጡ ብለው ላደረጉልን ሪሊ በጣም ነው ልቤን የነካው ኢትዮጵያ ኤርላይንስ ይሄንን በኦፊሻሊ መግለጫ ይሰጣል ብለን ተስፋ እናደርጋለን ለዚህም ደግሞ እኛም እንሞክራለን ከነሱ ጋር ለመወያየትና ምክንያቱም ምን እንደሆነ እንዴት ሊቀርፉት እንዳሰቡ እንወያያለን በነገራችን ላይ ክሊር ማድረግ የምፈልገው ግን ይሄ የኢትዮጵያ ኤርላይንስ ችግር ብቻ አይደለም ብዙ ሀገሮች ብዙ ኤርላይኖች አለባቸው የችግር ሻንጣ ይጠፋል
በጊዜው የማይደርስ ነው ጊዜ ያ እንግዲህ አድማጮች ትንሽ ሰከንድ አለ ወደ ዜናው በቀጥታ እናልፋለን አሁን እንደምን አረፈዳችኋል አድማጮቻችን ከረፋዱ 11 ሰዓት ሆኗል ከኢትዮጵያ ድምጽ ሬዲዮ አጠራያሉ ሳምንቱ አበይ ዜናዎች ቀጥለው ይሰማሉ በኢትዮጵያ ሞያሌ ሰዓት ላፊ መደንገጉ ተሰምቷል በሞያሌ ከተማ ካለፈው ሳምንት ጀምሮ የሰዓት ላፊ መደንገጉ ተገለጸ የሞያሌ ከተማ ጊዜያዊ ኮማንድ ፖስት የጣለው የሰዓት ላፊ ገደብ በኦሮሚያና ሶማሌ ክልሎች ጥያቄ መሰረት የተፈጸመ መሆኑም ታውቋል ላለፉት 2 ሳምንታት እንደ አዲስ ባገረሸው ግጭት ከ40 ሰዎች በላይ መገደላቸውን ተከትሎ የተጣለው የሰዓት ላፊ ገደብ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት እስከ ንጋት 12 ሰዓት ድረስ ማንኛውንም አይነት እንቅስቃሴ ይከለክላል በሞያሌና በዞሪያ በሚገኙ አካባቢዎች ባለፈው አንድ አመት በዘለቀው ግጭት ከ10000 በላይ ዜጎች ተፈናቅለው ወደ ጎረቤት ሀገር ኬንያ መሰደዳቸው ይታወቀ ነው። በገሪና በቦረናዎች መካከል ሞያሌን ማዕከል አድርጎ የጀመረው ግጭት መብረድ ሳይችል አንድ አመቱን መሻገሩ ተነግሯል። ለወትሮ አልፎ አልፎ ይከሰት የነበረውና የመሬት ይገባኛል ጥያቄ መነሻ ያደረገው ግጭት በኢትዮጵያ የተከሰተው ለውጥ ተከትሎ ወደ ከፋ ደም አፋሳሽ ውጊያ መቀየሩ ይታወሳል። የትግራይ ክልል የክልሉ ተወላጅ ላልሆኑ ተጠርጣሪዎች ከለላ እንደሚሰጥ ተነገረ። የትግራይ ክልላዊ መንግስት የክልሉ ተወላጅ ያልሆኑ ተጠርጣሪዎችን ከለላ በመስጠት በህግ ቁጥጥር ስር እንዳይውሉ ያደረገ መሆኑን የፌደራል ጠቅላይ አቃቤ ህግ አቶ ብርሃኑ ጸጋዬ አስተውቀዋል። የቀድሞው ደህንነት ኃላፊ አቶ ጌታቸው አሰፋን ለማያስ እንጠይቅም የትግራይ ክልላዊ መንግስት ፈቃደኛ አይደለም ብለዋል። እናም አቶ ጌታቸው አሰፋን ለማያስ ንል ጥይት ተታኩሰን የሌላ ሰው ህይወት እንዲያልፍ አንፈልግም ብለዋል። የቀድሞ የብሔራዊ መረጃ ደህንነትና አገልግሎት ዋና ዳይሬክተር አቶ ጌታቸው አሰፋ በትግራይ ክልል ተሸሽገው እንደሚገኙ መንግስት መረጃ እንዳለውና ዋና አቃቤ ህግ ብርሃኑ ጸጋዬ ለህዝብ ተወካዮች ምክር ቤት አስተውሰዋል። ዋና ጠቅላይ አቃቤ ህጉ የአምስት ወራት የሥራ አፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት ሲያቀርቡ እንዳሉት በዜጎች ላይ አሰቃቂ ሰብአዊ መብት ጥሰት እንዲፈጸም በማድረግ የተጠረጠሩትን አቶ ጌታቸው አሰፋን በህግ ቁጥጥር ስር ለማዋል የክልሉ መንግስት አሳልፎ እንዲሰጥ ጥያቄ ቀርቦለታል። ይሁንና ክልሉ ትብብር ለማድረግ ፈቃደኛ አይደለም ብለዋል። ሚኒስትሩ አቶ ጌታቸው አሰፋ ውጪም የክልሉ ተወላጅ ያሉ ከክልሉ ውጪ ተወላጅ ያልሆኑ ተጠርጣሪዎችን የትግራይ ክልላዊ መንግስት ከለላ እንደሰጠና በህግ ቁጥጥር ስር ማዋል አለመቻሉን ገልጸዋል። ከነዚህ ከለላ ከተሰጣቸው ከክልሉ ውጪ ተወላጅ የተባሉ ሰዎች እነማን እንደሆኑ ግን ከመግለጽ ተቆጥበዋል። ተጠርጣሪውን ለመያዝ ጥይት በመታኮስ የሌላ ሰው ህይወት እንዲያልፍ አንፈልግም በማለት የኃይል እርምጃ ያልተወሰደበትን ምክንያትም ጠቁመዋል። እናም ፓርላማ በዚህ ጉዳይ ላይ አቋም ይዞ ለጠቅላይ አቃቤ ህግ ድጋፍ እንዲያደርግም ጠይቀዋል። ይሁን እንጂ አንዳንድ የምክር ቤቱ አባላት በጠቅላይ አቃቤ ህጉ ማብራሪያ አልተደሰቱም። መንግስትም ሆነ ጠቅላይ አቃቤ ህግ በዚህ ጉዳይ ላይ ፈራተባ ሊሉ እንደማይገባ አንድ የምክር ቤት አባል አሳስበዋል። በደል የፈጸሙ ተጠርጣሪዎችን መንግስት በህግ እንዲጠየቁ ማድረግ ሳይችል ስለ ህግ የበላይነት ማውራት እንደማይችልም ነው አንዳንድ የምክር ቤት አባላት የገለጹት። በአንድ የልዩ ጥበቃ ፖሊስ አዛዥ ቤት 500 የሙሉ ሽጉጦች መገኘታቸው ተነገረ። በባህር ዳር ከተማ በአንድ የልዩ ጥበቃ ፖሊስ አዛዥ ቤት ውስጥ 500 የሙሉ ሽጉጦች በቁጥጥር ስር መዋላቸው ተገልጿል። የአማራ ክልል ምክር ቤት ልዩ ጥበቃ ኃላፊ የሆኑት ኮማንደር ውበቱ ሽፈራው ከመኖሪያ ቤታቸው 498 ሽጉጦችን መገኘታቸው ታውቋል። ታህሳስ 22 2011 ሰኞ ምሽት በመኖሪያ ቤታቸው 498 ሽጉጦችን ደብቀው የተገኙት የፖሊስ ኃላፊው የጦር መሳሪያውን ለምን እንዳከማቹትና ከየት እንደሰ በሰበቡት የተገለጸ ነገር የለም። ፖሊስን ጠቅሶ የአማራ መገናኛ ብዙሃን እንደዘገበው ኮማንደሩ በቁጥጥር ስር ውለዋል። የአማራ ክልል የጸጥታ ጉዳዮች ኃላፊ ብርጋዴር ጀነራል አሳምነው ጸጋዬ እንደሚሉት መሳሪያው ለሶስተኛ ወገን ተላልፎ ሊሰጥ እንደነበር ዘግበዋል። በተለያዩ አካባቢዎች የዜጎች ግድያና መፈናቀል ቀጥሏል ተባለ። በደቡብ ኢትዮጵያ በከፋ ዞን ብሔርን መነሻ ባደረገ ግጭት ከ10 በላይ ሰዎች ተገለዋል። በኦሮሚያ ክልል ምዕራብ ጉጂ ዞን ፍንጭሃ ከተማ ላይ ተመሳሳይ ብሔር ተኮር ጥቃት ተሰንዝሮ 15 ሰዎች መገደላቸውን መረጃዎች አመልክተዋል። በሌላ በኩል ከሁለት ዓመት በላይ ሰላም በማጣት ቆይተናል የሚሉ የአማሮ ኬሌ ወረዳ ነዋሪዎች በኦነግ ታጣቂዎች የሚደርስባቸውን ጥቃት በመቀጠሉ በከፍተኛ ስጋት ውስጥ እንገኛለን ሲሉ ገልጸዋል። በተያያዘም በቤንሻንጉል ጉሙዝና በኦሮሚያ ክልል አዋሳኝ ዞኖች ተከስቶ የነበረው ግጭትና መፈናቀል ሙሉ በሙሉ መቆሙን በቤንሻንጉል ጉሙዝና በኦሮሚያ ክልሎች የተቋቋሙ ኮማንድ ፖስቶች አስታውቀዋል። ከደቡብ ኢትዮጵያ ድርቅ ከተከሰቱባቸው አካባቢዎች ለሞዶ ሆኑ የክልል ወረዳዎች የሰፈራ ፕሮግራም የተካሄደው ከ15 ዓመታት በፊት እንደነበር ሲገለጽ፣ በከምባታ ጠባሮ ከሲዳማና ከወላይታ አካባቢዎች በሰፈራ ፕሮግራሙ ታቅፈው በከፋ ዞን ለመወረዳዎች ኑሯቸውን የጀመሩት በሺዎች የሚቆጠሩ ዜጎች ላለፉት 15 ዓመታት ቤተሰብ መስርተው ኑሯቸውን መቀጠላቸው ተዘግቧል። በመጨረሻም የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት ከመላው ኢትዮጵያ ከተውጣጡ ከ3600 በላይ መምህራን ጋር በጠቅላይ ሚኒስትር ጽህፈት ቤት ተወያይተዋል። በውይይታቸውም ያነሷቸው አንኳር ነጥቦች ሲገለጹ መንግስት የሀገሪቱን ትምህርት ስርዓት ለማሻሻል ጥረት አጠናክሮ መቀጠሉን፣ ለአብነትም የትምህርት ሚኒስቴርን ለሁለት ከፍሎ እንደገና በማዋቀር በሁሉም መስሪያ ቤቶች በትምህርት ዙሪያ ውይይቶች ማካሄዱን፣ የመምህራን ደሞዝና ጥቅማጥቅም ማሻሻያ በትምህርት ሚኒስቴር እየተከለሰና እርማት እየተደረገበት መሆኑን፣ መምህራን የሚመጣላቸው መረጃ ጣርተው መርምረው ከግልፍተኝነት ይልቅ በመረጃ ላይ የተመሰረተ ውሳኔ ላይ የሚደርሱ ዜጎችን በማፍራት ኃላፊነት እንዳለባቸው፣ መምህራን የውይይትና የክርክር ባህልን በማዳበር የግጭት አፈታትን ዘዴዎችን እንዲሁም የጾታዊ ብሔርና የሃይማኖት እኩልነትን ልዩነትን ተገንዝበው ማስገንዘብ እንዳለባቸው፣ በአሁኑ ወቅት መንግስት የለውጥ ማሻሻያዎችን በመተግበር ኢትዮጵያ ቀደም ሲል ትታወቅበት የነበረውን የኃይልና የጭቆና አገዛዝ ለመወጣት እየጣረ እንደሚገኝ፣ የአዲሱ ኢትዮጵያ መንግስት አስተዳደር ዴሞክራሲያዊ ቻይነትን መንግስት ደካማ ነው ሊያስብል አይገባም፣ አንድና አንድ ጠቅላይ ሚኒስትር አብይ አህመድ የሚመራው መንግስት በሀገሪቱ ውስጥ እንደሚገኝ፣ በ3-5 ወር ውስጥ በጠመንጃ ኃይል ስልጣን እንይዛለን ብለው የሚያምኑ ኃይሎች ሙከራቸው ቅዠት እንጂ እውን ሊሆን እንደማይችል አስታውቀዋል።
እኔ የሚመራው መንግስት ቢያንስ ለአንድ አመት ተኩል
ከአንድ አመት ተኩል በኋላ ምርጫ ሲካሄድ እኔ እና ድርጅቴን ካልመረጣችሁ አቅፌ ስም ይሰጣችኋል። ችግር አይደለም። ሌላው ሰው በሐሳብ ልቆ ካሸነፈ ክላሽ ያስፈልገን ተቃቅፈን ተቀብሎ ይጀምር ነው ያስቀጥላል። እኛ ደግሞ ወይ እንታገላለን ወይ እናስተምራለን። ችግር የለውም። ከዚያ በፊት በሶስት ወር በአምስት ወር መንግስት ሆናለሁ የሚባል ቅዠት ግን ኢትዮጵያ ውስጥ አይሰራም። ቅዠት ነው እሱ። ይሄ ቅዠት የማይሰራበት ምክንያት እኔ እንኳን ብፈቅድ አንድ አመት ተኩል ታግሶ ማሸነፍ ያልቻለ ፓርቲ ነገ መጥቶ እዚህ ቢገባ ያምሰናል እንጂ እንዴት ይመራናል? ሀያ አመት ሰላሳ አመት የታገሉ መታገል አይደለም የኢትዮጵያ ምድር መርገጥ ያልቻሉ ሰዎች ይብቃ ብለን ህግ ቀይረን ባሉበት አናግረን ለምንን አምጥተን ስናበቃ ልንወጋ አይገባንም። ትክክል አይደለም ይሄ። እኛኮ ውጊያ ይቅር ኑ ያልንበት ዋናው ምክንያት ኤርትራ ላይ የነበረው ውጊያ፣ ሶማሌ የነበረው ውጊያ ወለጋ ነው የመጣኩ አይደለም። እንደዛ ቋል ለማሳው እኛ ያልነው ወንድሞቻችን እስከመቼ ኤርትራ ይቀመጣሉ? ነገር የውንዱ ፍሬ አፈራ ይሁ ይሁሉ አመት ተቀምጠው መቀመጥ ነው። እንደዚያ እንዳይሆን ይምጡ ነው ያልነው። ይሁላችሁ አንድ ነገር መገንዘብ አለባችሁ መምህራን፣ የኢትዮጵያ መንግስት ዲክታተር ለመሆን ጫፍ ላይ ያለ መንግስት ነው። ጫፍ ላይ ልምምድ የለውም ዲሞክራሲ ላይ። እንዴው ነካ ስታረጉት ቶሎ አዋጅ አውጥቶ ቶሎ በጨፍለቅም ማሰርም ይችላል። ይሄን ታቁታላችሁ። ይሄ ግፊት ጥሩ አይደለም። እኛ ከእንግዲህ በኋላ ለኢትዮጵያ ዲሞክራሲ ያስፈልጋል ብለን ስለምናምን ብዙ እየሆንን ታግሰናል።
የሰዓቱ ዜና በዚሁ ተጠናቋል። ከቀሪ ፕሮግራሞች ጋር መልካም ቆይታ።
Maran kan kola pet smafno gituma natitat ate kaka susi buna waya susi buna adapani dafisu ma sofi apani rafisu nakona pesu mafno kituma natita ate kaka susi buna waya susi buna adapani dafisu ma sodana akamin chalisu hudi hudi
ሰላም ጤና ይስጥልኝ የኢትዮጵያ ድምጽ ሬዲዮ አድማጮቻችን አንድ አድማጫችን በስልክ መስመራችን ላይ በመገኘት ሹአለም ተፈራ ይባላሉ ለጠቅላላ የክርስቲና እምነት ተከታዮችና እንዲሁም ለመላው የኢትዮጵያ ህዝብ እንኳን ለገና በዓል አደረሳችሁ ብለዋል እንዲሁም ለኢትዮጵያ ጠቅላይ ሚኒስትር ለዶክተር አብይ አህመድም መልካም ስራ ዘመን ተመኝቷል አድማጮቻችን እንዲሁም በስልክ መስመራችን ላይ በመገኘት ለምሰጡን አስተያየት ያመሰግናለን እንግዲህ እንኳን አደረሳችሁ መልእክታችሁን በስልክ መስመራችን ላይ ማድረስ ትችላላችሁ
Thank you. አድማጮቻችን ፕሮግራማችን እንደቀጠለ ነው። ቀጣዩ ፕሮግራማችን የቃለ ምልልስ ፕሮግራም ነው የሚሆነው። በዛሬው የቃለ ምልልስ ፕሮግራማችን በመግቢያው እንደተናገርነው እንግዳችን ፕሮፌሰር አለማየሁ ገብረማርያም ናቸው። በወቅታዊ ኢትዮጵያ ጉዳይና እንዲሁም በተለይ የኢትዮጵያ ትረስት ፈንድን በተመለከተ ቆይታ ይኖራቸዋል። ወደዛው ነው የምናልፈው በቀጥታ።
ተናስተልኝ ውዳችን ባለፉት ፕሮግራማችን ላይ በተደጋጋሚ ስለ ኢትዮጵያን ዳያስፖራ ትረስት ፈንድ ጉዳይ ውይይት ማድረጋችን የሚታወስ ነው። በዚህ መሰረት ቃል በገባነው መሰረት አሁን ከኛ ጋራ በስልክ ፕሮፌሰር አል ይገኛሉ። ከስታቸው ጋራ ስለ ትረስት ፈንድ ቻፕተር ማቋቋም ጉዳይ ውይይት አጥር ያለ ውይይት እናካሂዳለን። ተናስተልኝ ፕሮፌሰር።
ተናስተልኝ አማዝ። እንግዲህ ቃልን ተበቀህ ያው የዛሬ ወር ነው ወር ተኩል በፊት ነው ስለኝ ተነጋገርነው። በዛው እንደገና እንድንገናኝ እድሉን ስለፈጠርክልኝ በጣም አመሰግናለሁ። አድማጮቻችንም ሰላምታ ሰጣለሁ።
ፕሮፌሰር ብዙ ኢትዮጵያኖች ሬዲዮም ጋር የደወሉ በመውጭም ስናገኛቸው ይሄ ነገር እንዲፋጠንና ሁላችንም በቀጥታ እንድንሳተፍበት የቻፕተሩን ጉዳይ ምን አደረሳችሁት ይሉናልና ስለ ቻፕተሩ እርስዎ ምንድነው የሚሉት? ለምሳሌ ስዊድንም ሆነ ስዊዘርላንዶችንም አዋይተናቸው ነበር። እንደዚህ አይነት አቋም ነው ያላቸው ተመጻጻይ። ታዋቂው አርቲስት የኢትዮጵያ አርቲስት እንደዚህ ብላለች፣ ስሟ ለጊዜው ጠፋኝ። እና እነዚህ ይሄንን የቻፕተሩን ጉዳይ እንዴት ነው እናንተ የምታዩት?
እሺ፣ በጣም ጥሩ ጥያቄ ነው። ምክንያቱም ቻፕተሮቹ ናቸው እንግዲህ የኢዲኬፍ ማንቀሳቀሻ ብለን ሞተር ብለን የምንገምታቸው። ምክንያቱም እስካሁን የጀመርነው ዘመቻ ያው ሶሻል ሚዲያ በሚባለው ነው። በዛ እንግዲህ ብዙ እርምጃም አድርገናል። ግን እርግጥ ይህንን ፋንድ ለረጅም ጊዜ ሁነኛ በሆነ መንገድ ማስቀመጥ ከፈለግን የግድ በየአካባቢው በዓለም ውስጥ ማለት ነው ስዊድንም ሆነ አሁን እንዳልከው ዙሪክም ሆነ በየቦታው ቻፕተር እየፈጠርን እዛ ያለው ሰው ራሱ ሎካል በአካባቢ ያለውን ሰው እያንቀሳቀሰ ግራስሩት የሚለውን ሙቭመንት በዛ በኩል ለማንቀሳቀስ ነው የምንፈልገው። እና ቀደም አርገን ያወጣነው በዌብሳይታችን ላይ የለጠፍነው የቻፕተር አዘጋጃጀት ትንሽ ለሰው ከበድ ስላለው አሁን እንደውም እየተነጋገርንበት ነው። ከአንተ ጋር ስልክ ስናወራ ቀደም አድርገን የምንነጋገረው ነገር ነበርና ቀለል ባለ መንገድ በሚቀጥለው ሳምንት ውስጥ እናወጣለን እንዴት አርጎ ቻፕተር እንደሚሰራና በዌብሳይታችን ላይ እንለጥፈዋለን። እኛም የሚያቀርለው ምንድነው ኢትዮጵያውያን ባሉበት አካባቢ ራሳቸውን አደራጅተውና አዘጋጅተው ሌላውን ደግሞ ለመግፋትና ለማንቀሳቀስ በተለይም ደግሞ መዋጮ የሚደረግበትን ዘዴ በማቃለል አሁን ችግር የሆነብን ምንድነው ብዙ ቦታ በአውሮፓም ይመስለኛል ችግር ያለ ብዙ ሰው ክሬዲት ካርድ የሚባለው ነገር የለውም። ስለዚህ ክሬዲት ካርድ ከሌለው ደግሞ ኢንተርኔት ላይ ወጥቶ ዶኔት ለማድረግ ትንሽ ያስቸግራል። ስለዚህ እነዚህን ነገሮች እንዴት አድርገን ነው በዘዴ የምናልፋቸው ነው። ለአንዳንዶቹ ክሬዲት ካርድ ያለውም ኮምፒውተር መጠቀም የማይችል ሰዎች አሉ። ብዙ ሰዎች ደግሞ በተለይ በአውሮፓም ሌላውም ሀገር የተለመደ የገንዘብ አሰጣጥ ስላልሆነ ገንዘብ መሰባሰብ አለበት። ያ ገንዘብ ተሰብስቦ ደግሞ በባንክ ውስጥ ሊገባ ይችላል ማለት ነው። እንግዲህ ይህንን ለማድረግ ደግሞ ገንዘብ አንድ ውጭ ሀገር ሲሰበሰብ እርግጠኛ ነኝ አሜሪካ ነገር ውስጥም እንደሚሆነው ስዊድንም ሌላም ሀገር ይኖራል ገንዘቡ ለጥሩ ቦታ እንዲሆን በተለይ ይሄ ደግሞ አንታይ ቴሮሪዝም የሚሉት ነገርና የአንቲ ማኒ ላንድሪንግ የሚባለውን ነገሮች ጥያቄዎች አንዳንድ ሊኖሩ ይችላሉ በየአካባቢው እና እነሱን እዛ በአካባቢው ሁኔታ ምን እንደሚያስፈልግ ቻፕተሩ አጣርቶ ከዛ በኋላ አሁን ለምሳሌ እኛ በሲቲ ባንክ ነው የምንጠቀመው። በሲቲ ባንክ በኩል ብዙን ነገር ማካሄድ ይችላል። እንደውም እኔ በቀደም በአውሮፓ ውስጥ ያሉ ሲቲ ባንኮች ስፈልግ ስታክሆልም ውስጥም አለ ሌላም አካባቢዎች አሉና በዛ በኩል ማድረግ እንችላለን። ግን ዋናው ነገር ምንድን ነው የቻፕተሮቹ ተቋማት ከተፈጠሩ በኋላ በየአካባቢው ከነሱ ጋር እኛ አንድ የአድቫይዘሪ ካውንስል አማካሪ አብሮ ይሰራል ማለት ነው። እና ያ አድቫይዘሪ ካውንስል ሜምበር መምሪያም ይሰጣል ስም ይሰጣል ጥያቄ ሲኖር ችግር ሲኖር በምን አይነት እንደሚፈታ ጥያቄም ሲኖር በምን አይነት እንደምንመልሳቸው ዴዚግኔትድ የሆነ ሰው ይኖራልና ከዛ ሰው ጋራ ኢንተራክት እያደረጉ መስራት ይቻላል ማለት ነው። ይሄንን እንግዲህ ምናልባት በሚቀጥለው ሳምንት ሮል አውት እናደርጋለን ብለን ነው እንገምተው።
እንደው ምናልባት የሚቻል ከሆነ በሚቀጥለው ሳምንት የሚያወጡትም ቢሆን እንደው ባጭሩ ምን አይነት ፕላን እንዳላችሁ ሊነግሩን ይችላሉ ካሁን?
እንግዲህ ፕላኑ በጣም ቀላል ነው። የቻፕተሮቹ ዋና የስራ አቋም ምንድን ነው? ሞቢላይዝ ማድረግ ነው ወይም ሰውን ማንቀሳቀስ ነው። ምክንያቱም ፈንዱን ለማደራጀት እና ገንዘቡን ለማከማቸት ካስፈለገ ሰው ኮንትሪቢዩት ማድረግ አለበት ማለት ነው። ይሄ እንግዲህ የሚጠይቀው ነገር አለ። አንደኛ ብዙ ሰው ስለ ፈንዱ ምን እንደሆነ ማያውቅ አለ። እንኳንስ እናንተ ሀገር ቀርቶ ራቅ ያላችሁ እኛው እዚህ ባለንበት አካባቢ እንኳን ፈንዱ ምንድን ነው ምንድን ነው የሚደረግበት የሚለው ብዙ ጊዜ የሚደርሰን ጥያቄ ነው። ብዙ ሰው ኢንተርኔት ላይ ወጥቶ ማንበብ መገንዘብ ምናምን ስለማይችል አንዳንዴም የቋንቋም ችግር ስለሚኖር እሱን በቻፕተር ደረጃ ስለ ፈንዱ ምን እንደሆነ ለማስተማር እና ሰውን ጥቅሙን ለማሳመን የቻፕተሮቹ አንደኛው ኃላፊነት ይሆናል። ሁለተኛ ብዙ ሰው እርዳታ የሚፈልግ ነው። እንዴት ነው ይህንን ነገር ላደርግ የሚችለው በምን አይነት ነው ገንዘብ ሊሰጥ የሚችለው የሚለውን ጥያቄዎች በቻፕተር ደረጃ ሊመለስ ይችላሉ። እኛ ቻፕተር ሜምበሮች እና ኮኦርዲኔተርስ የሚባሉ ይኖራሉ። ከእነሱ ጋር የእኛ ካውንስል ሜምበር እየሰራ በዚህ ዘዴ አንድ ሁለት ሶስት የሚል አሳይተን በዚህ በዚህ ብታደርጉ ከሀገሩ ሕግ ጋር አስማምታችሁ አናባችሁ በዚህ አይነት ሊደረግ ይችላል። ሌላ ደግሞ ለምሳሌ በቤተ ክርስቲያን ሆነ በመስጂድ ሆነ በሄ በሶሻል ኔትወርክስ በመሳሰሉትን ነገር እነሱን የሚሄዱ ደግሞ ማንቀሳቀስና እንዲማሩና እነሱ ያላ ብዙ ጥያቄዎች አሉ። እኛ ሁሉ መልሰን አንችልም። ግን እነዚህ የሚመጡን ጥያቄዎች እኛ ያለንን መልስ ለቻፕተሮቹ መሪዎች እና ቻፕተሩ ሜምበሮቹ እንሰጥና እነሱ ደግሞ የእኛን ያስተጋባሉ ማለት ነው። ስለዚህ በዚህ አይነት ነው አቋም መፍጠር የፈለግነው ወይም ያሰብነው።
በጣም እንግዲህ እንደዚህ ከሆነ እናንተ ለቻፕተር ለሚመሰረትበት ሀገር እና ለሚመረጡት ሰዎች ሪፕሬዘንታቲቭ ለሚሆኑት ጋይድላይንስ መስጠት ትችላላችሁ ትረዳላችሁ ማለት ነው።
ትክክል ትክክል። በማናቸውም ነገር እንደውም ሌላ ሰፋ ባለ መንገድ እናወጣዋለን። አንድ ሌላ ሐሳባችን ምንድነው? እንደዚሁ ከኛ ሜምበሮች በያገሩ እየመጣ ለምሳሌ ስቶክሆልም ከስፖንሰር ካደረጋችሁን የኛ ሜምበሮች መጥተው ደግሞ እየተሳተፉ ከዙ ጋር እዛ ካለው ዙ ጋር አንድ ባንድ ሆኖ ያስተማሩም ጥያቄውን እየመለሱ አላለም። በተቻለ መጠን ይሄ ኮሚኒቲ ኢንጌጅመንት የምንለው ዝም ብሎ ከሩቅ በሬዲዮና በኢንተርኔት በመናምን ሳይሆን እኛ በአካል መጥተን ከህዝቡ ጋር እየተነጋገርን የህዝቡንም ጥያቄ እየመለስን መሆንም አለበት። ደግሞ በሩቅ የሚሰራ ነገር አይደለም። እርግጥ ለእኛ አንዳንዶቻችን ሊያስቸግር ይችላል፣ ግን ከህዝቡ ጋር ተገናኝተው ይህንን ነገር ደግሞ ማገናዘብ ስለሚያስፈልግ እሱም አንደኛው ኩናናችን ነው። ይህንንም እንግዲህ ቻፕተሮቹ ናቸው ኮኦርዲኔት የሚያደርጉልን ማለት ነው፣ ተመተን ከህዝቡ ጋር የምንገናኝበትን። ስለዚህ ብዙ ነገሮች አሉ በቻፕተር ደረጃ የሚሰሩ በዚህ ዘዴ።
ባጭሩ ፕሮፌሰር የሚሉት ምንድን ነው? ፕላኑ አላችሁ በየሀገሩ ያሉት ኢትዮጵያኖች እና ትውልደ ኢትዮጵያኖች ፍላጎቱና አላማው ካላቸው ከአሁን ጀምሮ ተሰባስበው የራሳቸውን ቻፕተር መፍጠር ይችላሉ ነው የሚሉን ካልተሳሳት?
እና ቻፕተር ለመፍጠሪያው እኛ መምሪያውን እንሰጣለን፣ እንዳልኩ በሚቀጥለው ሳምንት እናወጣለን ብለን እናስባለን። እሱ በጣም ቀላል ስለሆነ በቀላል ዘዴ አሟልቶ እሱን መስራት ይቻላል። ዋናው ነገር እንግዲህ የቻፕተሩ አንደኛው ሌላ መታወቅ ያለበት ነገር ምንድን ነው? ሁሉም ኢትዮጵያኖች ጠቅላይ ሚኒስትሩም እንዳሉት ባለንበት ቦታ ኃላፊነት ወስደን ኢዲቲኤፍ የራሳችን ነው ብለን መውሰድ አለብን። ይሄ ነገር ሊሰራ የሚችለው እያንዳንዳችን በግለሰብም በቤተሰብም ደረጃ ሆነ በአካባቢም ደረጃ ይሄ ነገር የእኛ ነው ብለን እንድንወስደው ኃላፊነትን እንድንወስድ እና በእኛ ደግሞ ድርሻ አንድ ብርም ሆነ የበለጠም በምናደርግበት ጊዜ ነው። ስለዚህ የቻፕተሩ አንደኛው ትልቅ ስራ ብለን የምንገምተው ህዝቡ ይህንን ፕሮጀክት እስካሁን አንተም እንደምታውቀው ለረጅም ጊዜ እኛ ስንቃወም በፊት የነበረው አስተዳደር ያጠፋውን ጥፋት፣ የሰሩትን ወንጀል፣ የሰረቁትን ብር ሙግት ከነሱ ጋር ነው እንጂ አንድ ነገር ለመገንባት ብዙ እድልም አልገጠመንም ነበር። ሁልጊዜ በጩኸትና በተቃውሞ ነው ብዙ ጊዜያችን ያሳለፈ ነው እና ይሄ የመጀመሪያ እድል ነው ያገኘ ነው። በእኔ እምነት እንግዲህ በዚህ ነገር ስሳተፍ ትንሽ አመታት አልፎኛል እና የመጀመሪያ ጊዜ ነው ሁላችንን የሚያስተባብር ነገር። እርግጥ አሜሪካ ነገር ውስጥ እንደምታስታውሰው በኮንግረስ አንዳንድ የመካከርናቸው ነገሮች ነበሩና ብዙም ሊያሰባስቡ ይችላል፣ ግን ዓለም አቀፋዊ አልነበረም። እርግጥ ሰው በመንፈስም አብሮ ቢሆን ማለት ነው። ስለዚህ አሁን ያለን እድል እቺን ፕሮጀክት በስራ ላይ መዋል ከቻል፣ እርግጥ ሁለት ነገሮች ነው እንግዲህ እንደ ሀሳብ ላካፍል የምፈልገው። አንደኛው ምንድን ነው በአጭር ጊዜ ወይም የክሪቲካል ኒድ የምንላቸው አስቸኳይ ጊዜ መሰራት ያለባቸውን ስራዎች ማለትም እነዚህ መንግስት በጀት ማይሸፍናቸው፣ የውጭ እርዳታ ማይሸፍናቸው፣ እነዚህ ኤንጂኦስ ማይሸፍናቸው፣ የነ ወርልድ ባንክ ማይሸፍናቸው፣ ማንም ሰው ማይፈልጋቸውን ሰዎች እኛ እንግዲህ ፎከስ የምናደርገው እነሱ ላይ ነው የምናተኩረው ማለት ነው። ስለዚህ ይህንን እነዚህም ፕሮጀክቶች ለማራመድ በምንፈልበት ጊዜ የሁሉም ሰው ተሳትፎ ያስፈልጋል። ምናልባት እንግዲህ የኔ ህልምም ነው ልትለው ትችላለህ፣ የዛሬ 5 ዓመትም ሆነ በዛ አካባቢ ሀሳባችን ምንድን ነው? ኢትዮጵያን ከድህነት ከለማኝነት እንግዲህ አሁን ኢትዮጵያ የምትታወቀው በምንድን ነው? ከዓለም ውስጥ አራተኛ የችሮታ የድጎማ ሀገር ናት ይባላል። አፍሪካ ውስጥ አንደኛ ናት ይባላል። ምንድን ነው ሁሉ እያመጣ እርዳታ የሚሰጣት ማለት ነው። እኛ ኢትዮጵያ ለማኝ እንድትሆን አንፈልግም። በዲያስፖራ ያሉ ኢትዮጵያኖች በሙሉ ከተባበር ኢትዮጵያ ለዘላለም ከማንም ዓለም እንኳንስ ከምዕራቡ ሀገር ቀርቶ ከማንም መለመን የሚያስፈልጋት አይደለም። እንችላለን ራሳችንን ከልመና ለማውጣት ራሳችን በራሳችን ለመርዳት። ይሄ የተረጋገጠ ነው፣ በእኛ ብቻ የተጀመረ አይደለም። ሌሎቹን ሀገር እንመልከት። ብዙዎቹ ብዙ ተምሳሌቶች አሉ ይህንን የሚያደርጉት እና እኛ ይህንን ለማድረግ ስለምንፈልግ የአሁኑ ይሄ የትረስት ፈንዶ አጀማመር እርግጥ ለአጭር ነገር ወይም ለቅርብ ጊዜ ቢመስልም ለረጅም ጉዞው ግን ኢትዮጵያን ከለማኝነት ከሚለው ስም አውጥቶ ራሳችንን በራሳችን የምንረዳበትና የራሳችንን ሕዝብ እጣ ፋንታ ኃላፊነት የምንወስድበት ፕሮጀክት ሆኖ መታወቅ ያስፈልጋል ማለት ነው። እርግጥ አሁን ስናየው ትንሽ ነገር ይመስላል፣ ግን እንደሚባለው ሁሉ የአንድ ሺህ ኪሎ ሜትር ጉዞ በመጀመሪያ እርምጃ ነው የሚጀምረው እንደተባለ በዛ ደረጃ ነው ያለ ነው ማለት ነው። ይህንን ሰው ቢገነዘበው የበለጠ ስለ ፈንዱ ለመርዳትም ሆነ የመንፈስ ጽናት እንዲኖር ያደርጋል ብዬ እምነት አለኝ በግሌ።
ፕሮፌሰር አንዳንድ ታዛቢዎች የሚሉት ምንድነው በተለይ በመጀመሪያ አካባቢ የነበረውን የገንዘብ አሰጣጥ ላይ የነበረውን ድክመት በተመለከተ የሚሉት ምንድነው? ባለፈው ጊዜ በመንግስት የተጀመረው የአባይ ግድብ ቦንድ መግዛት የሌቦች ኪስ መሙያ ሆነ። ያ ስላለ በጭንቅላታችን ላይ ያ ስላለ ይሄኛውስ ምን ማረጋገጫለን የሚሉ አሉ። አንዳንዶቹ ደግሞ እንደዚህ አይነት ሐሳብ የሚያቀርቡትን ላለመክፈል የሚፈልጉ የሚሰጡት ምክንያት ነው ይያሉ ያጥላሏቸዋል። ግን እርስዎ ምን ይላሉ? እንደዚህ አይነቱን ምክንያትም ቢሆን እንደው በቂ ያልሆነ ምክንያትም ቢሆን እንዲህ አይነት ሐሳብ አለ የሚሉትን ምን አይነት መልስ ይሰጧቸዋል?
በጣም ጥሩ ጥያቄ ነው። ጥያቄውም ተገቢ ነው። ተገቢነቱ ምንድነው? ሰፋ አድርገን ካየ ነው አሁን እንዳልከው የግድቡ ነገር የዛሬ በአውሮፓ 2013 ላይ ያለፈው አስተዳደር አሜሪካን ሀገር መጥቶ ብር ሲሰበስብ እኔ ሰፋ ያለ ጽሑፍ አውጥቼ እንደውም ህጋዊ የሆነ ምክር ሰጥቻቸው ነበር። ይሄም የሚለው ምንድነው ቦንድ የሚባለው ነገር እዚህ ሀገር ሲሸጡ ብዙ ህጋዊ ነገሮች ማሟላት አለባችሁ፣ እነሱን ካላሟላችሁ ችግር ላይ ይወድቃል ብዬ በዝርዝር ከነ ህጉ ጠቅሻ ነግሬያቸው ነበረ። ያው የሚሰማኝም አልነበረም ሊሰሙኝም የሚፈልጉ አልነበረም። ግን በ2016 ላይ በኤስኢሲ በሚባለው ሴኪሪቲስ ኤን ኤክስቼንጅ ኮሚሽን በሚባለው ተከሰው 6.5 ሚሊዮን ብር መቀጫ ተጥሎባቸው ገንዘቡ እንዲመለስ ተደርጓል። ስለዚህ ያ ገንዘብ እንዳልከው በእኔ እምነትም ቢሆን ያ ገንዘብ 6.5 ሚሊዮን ብሩ ተሰብስቦ ወደ ኢትዮጵያ ባንክ አልገባም። የገባው በግለሰብ ኪስ ነው። ግን ያው ክፍያው በሚመጣበት ጊዜ ግን ከዳው ከኢትዮጵያ ህዝብ ወጥቶ የተከፈለ ገንዘብ መሆኑን እኔ ሙሉ በሙሉ እምነት አለኝ። ግን እነዚህ ጥያቄዎች በሰው አእምሮ ውስጥ ይቀረጻሉ፣ ደግሞ ተገቢ ጥያቄዎች ነው። እንግዲህ በእኛ በኩል እነዚህን ነገሮች ልናስወግዳቸው እንችላለን የምንለው ብዙ ዘዴዎች አሉ። አንደኛው እንደሚታወቀው ሁሉ ይሄ ፕሮጀክት የተጀመረው በጠቅላይ ሚኒስትሩ ጽህፈት ቤት ስር ነው እና የጠቅላይ ሚኒስትሩ አይነ ቁራኛ ይኖርበታል በጠቅላላ ማለት ነው። ከላይ እስከታች እዚህ አይነት ነገር ብልሹ እንዳይሆን ጠቅላይ ሚኒስትሩ ጽህፈት ቤት ይመለከተዋል። ሁለተኛ የፈንዱ ቦርድ የራሱ አለው፣ የገለልተኛ ቦርድ ማለት ነው። ራሱን ነው የሚያስተዳድረው፣ የመንግስት እጅ አይገባበትም። ለነገሩ እዚህ ላይ መጥቀስ ስንፈልገው ምንድን ነው ምንም አይነት የመንግስት እጅ ፈንድ ውስጥ አይገባም። ገንዘቡ የት እንደሚወጣ እንደሚገባ፣ ምን እንደሚደረግ ከመንግስት ጋር ምንም የሚያገናኘው ነገር የለም። ይህንን እኛ እናረጋግጣለን። ጠቅላይ ሚኒስትሩም ደጋግሞ ተናግረዋል። አንዲት ሳንቲም አትጠፋም ከዚህ ፈንድ ላይ፣ የመንግስትም እጅ አይገባበትም ብሏል። ሁለተኛ ሴክሬታሪያት አለው። ስራ አስፈጻሚዎቹ የተመደቡልን በዩናይትድ ኔሽንስ ዲቨሎፕመንት ፕሮግራም ፈንድ ነው፣ ዩኤንዲፒ በሚባለው እነሱ ናቸው የአመቱን የሚሸፍኑልን። አሁንም ሰራተኞች የኢንተርቪው የተደረጉ ነው ለዚህ የሚሰራ ነው። ራሱ ደግሞ ዩናይትድ ኔሽንስ ያን ያህል ገንዘብ አውጥቶ ዝም ብሎ ዞር አይልም፣ በእነሱ አይነ ቁራኛ ይጠበቃል ማለት ነው። በሌላ ደረጃ ደግሞ እኛ ራሳችን በአድቫይዘሪ ካውንስል ደረጃ ገንዘቡን አሰባሳቢ ስለሆን ራሳችን በግል ተጠያቂ ነን። አሜሪካ ነገር ውስጥ አንድ ሰው ብር ሰብስቦ ወደ ውጭ ሀገር በሚልክበት ጊዜ ዝም ብሎ እንደ ልቡ መላክ አይችልም። አይረስ የሚባል ተቋም አለ፣ ታክስ የሚሰበስብ እነሱ ይጠይቃሉ። ገንዘቡ ማን ነው የሰጠው? ገንዘቡን ምን ያህል ነው የሰጠው? መቼ ነው የተሰጠው? ገንዘቡን ተደረገ? እነዚህ በአመቱ ላይ አዘጋጅተን ሪፖርት ማቅረብ አለብን፣ ታክስ ፋይሊንግ በሚባለው ላይ። ስለዚህ እዛ ላይ አንድ ስህተት እንኳን ቢኖር ተጠያቂነቱ ያለው እኛ ላይ ነው፣ እዛ አይደለም፣ እኛ ላይ ነው። ይህንን ገንዘብ ለምን አወጣችሁ ይባላል። ለራሳችን ስንል የምንከራከረው ነገር ነው። በሌላ መንገድ ደግሞ ካየ ነው ይሄ ገንዘብ ወጣ ገባ ምን ተደረገበት የሚባለው ደግሞ ኦዲት የሚደረገው በአሜሪካን ባሉት ሰርቲፋይድ ፐብሊክ አካውንታንት በሚባሉ ለእኔ ቃል ገብተውልኛል በፐብሊክሊ እነሱ ናቸው አመቱን ኦዲት አድርገው ሪፖርት የሚሰጡት እና ስለ ገንዘቡ አገባብ አወጣጥ የመሳሰሉትን ነገሮች በሙሉ የሚያሟሉት እነሱ ናቸው። ስለዚህ በብዙ አቅጣጫ ይሄ ፈንድ ላይ አይን ያተኮረ ነው። ስለዚህ ከዛ ውስጥ ገብቶ አንድ ሰው እንደ ድሮ ማለት ይሄ የጅ ልማድ ያለው ሰው ወይ ነው ለማጥወርወር የመሳሰሉት ነገሮች በጣም በጣም አስቸጋሪ ነው። በግላችን ደግሞ በአድቫይዘሪ ኮሚቴ ላይ ያለን ሰዎች እንደምታውቁት ሁሉ ከብዙ አቅጣጫ ነው የምንመጣው። ከህግ እንመጣለን፣ ከፋይናንስ እንመጣለን፣ ከአካዴሚያ እንመጣለን፣ ከኮሚኒቲ ኦርጋናይዜሽንስ እንመጣለን እና ሁላችንም አይናችን አጥጠን ነው የምንጠብቀውና እንደ ድሮ መጥተው እንሰርቃለን ወይ እናጭበረብራ የሚሉ ሰዎች ካሉ በጣም ያዝናሉ ብዬ ነው የምገምተው። ምክንያቱም ሁላችንም ይሄንን ነገር በአይነ ቁራኛ እንጠብቃለን። ሌላ ደግሞ መታወቅ ያለበት ነገር ምንድነው? ይሄ ነገር ቢሰናከል ወይንም ቦታው ግቡ ባይደርስ እኛ እያንዳንዳችን በግላችን ስማችንም የሚጠፋበት ነው። እኔ በግሌ 13 አመት የሰራሁበት ነገር ነው። ብዙ ሰው ያቀኛል። የኔ ራሴን ስምም ያደረኩትንም ነገር በዚህ ጉዳይ ላይ እንዲጎድፍ ወይንም እንዲጠፋ አልፈልግም። ቦርዳችን ላይ ያሉት ሰዎች ከኛ ጋር የተገናኙት ቮለንቲሮቹ ራሳቸው እንደዚህ አይነት ነገር ሊሆን አይፈልግም። ስለዚህ እነዚህን ነገሮች በጣም በጥንቃቄ ነው የምንይዘው። ሌላው መታወቅ ያለበት ምንድን ነው? የምንሰራው ነገር በሙሉ በሁለት መርሆ ላይ የተመሰረተ ነው። አንደኛ ግልጽነት በሚለው ነው። ሁለተኛ ደግሞ በተጠያቂነት ነው። አሁን ለምሳሌ ጠቅላይ ሚኒስትሩ የተናገሩ ጊዜ እኛ የሰጡትን ሰዎች ነገሌ ብሎ 2800 ሰዎች ያኔ የሰጡትን ስም በዝርዝር ነው ያወጣ ነው። ኦልሬዲ ዌብሳይቱ ላይ አለ። ስለዚህ እገሌ ሰጠ አልሰጠ የሚባል ነገር የለም። የምንሰራውን ነገር ሁሉ በግልጽ ነው። እኛ የምናደርገውን ነገር ለህዝብ በግልጽ በሚታይበት መንገድ ነው። ምክንያቱም እሱ ነው የሚቀርልን ለእኛ ስራ። እኛ ከግላችን ምንም የምናገኘው ነገር የለም። ሁሉ ሰው እዚህ ላይ የሚሰራው ቮለንቲር ነው። በበጎ አድራጎነት ተነስቶ ነው እንጂ አንድም ሰው ከኪሱ ምንም ያገኘው ነገር የለም። ከኪሳችን እንደውም እያወጣን ነው ለአስፈላጊ ነገሮች የምናደርገው ማለት ነው። ይህንን እያዩ ሰው ደግሞ የሚተቹንም አሉ። ለምን ዋሽንግተን ሄዳችሁ ዋናው ከተማ ላይ አንድ ትልቅ ኦፊስ ብትከፍቱ በቢሊዮን ብር ያህል መሰብሰብ ትችላላችሁ ይላሉ። እኛ ቢሊዮን ብር መሰብሰብ ብንችል እዛም ድረስ አያስኬድንም፣ ወደ ዙ እናደርገው ነገር። ስለዚህ ብዙ የሚመጣደቁ ሰዎች አሉ። አብዛኞቹ ግን አንዲት ሳንቲምም አልሰጡም። ጠቅላይ ሚኒስትሩም ብለዋል ዲያስፖራ 10 ጥያቄ ይጠይቃል፣ አንድ ብር ግን ሊሰጥ አይችልም የሚል አይነት አስተያየት ሰጥተዋል። ይሄ ሁሉ እውነት ነው እና ስለዚህ እንደዚህ የሚናገሩትን ሰዎች ራሳቸውንም እንዲፈትሹ ያስፈልጋል። መጀመሪያ ቀድሞ የአመቱን ከፍላቸዋል ብሎ መጠየቅ ያስፈልጋል። ካልከፈላችሁ ለምንድን ነው? ችግር ምን ነበረ? ያ ችግሩን ከኛ ጉድለት ከሆነ እናሟላዋለን። እውቀት ማለት ወይ የኮምፒውተር ችግር ከሆነ እዛው በቻፕተር ደረጃ መልስ እናሰጠዋለን። ግን ዝም ብሎ ሀሳብ መስጠትና ይሄን አላደረጋችሁም ይሄን አላደረግም ራስን ነው የሚያስገምተው። ምክንያቱም ይሄ ለኢትዮጵያ ሕዝብ የሚደረግ ስራ ነው እና እያንዳንዳችን ኃላፊነትና ድርሻ አለን። ቆሞ መተቸትና ይሄን አረጋችሁ አላደረጋችሁ ወይንም ይሄ ቢሆንስ ያ ቢሰረቅስ ምናምን የሚባለውን ነገር ከማውራት ይሄንን አድርገን እንዳይሰረቅ ወይንም እንዳይጠፋ እኛ ራሳችን በግላችን እንቆጣጠራለን የሚል ወይንም እዛ ላይ መስተዋጽኦ እናደርጋለን የሚል አስተሳሰብ ነው የሚያስፈልግም። በአሁኑ ጊዜ ግን አንዳንድ የድሮ የቀረ አስተሳሰብ አለ። ሁልጊዜ አለመተማመን፣ እንደዚህ ሆነ እንደዚህ አልሆነ የሚለውን ይሄ ሀሳባችንን ከሀገራችን ጋር አብሮ መቀየር አለበት። ጠቅላይ ሚኒስትራችን አሁን ለውጥ የሚያመጡት በሀገር ብቻ አይደለም በአስተሳሰብም አይነት ነው። ሌባ ብለው ነው የተናገሩት ሀገር ውስጥ ሲሰርቆ የነበሩን ሰዎች፣ ሙስና ምናምን አላሉ። ስለዚህ እኛም ይህንን ነገር አስተሳሰባችንን ለመገልበጥና በልዩ አይነት መንገድ ለማየት ራሳችን ማደስ ያስፈልገናል። እንግዲህ ተጠያቂነት ስላለብን ገንዘቡን ማወቅ የሚፈልግ ሰው ዌብሳይታችን ጋር ሄዳል፣ አለዛ እኛን መጠየቅ ይችላል። ምንም ችግር የለም። ሁሉ ነገር በግልጽነት።
ፕሮፌሰር እጅግ በጣም አመሰግናለሁ። አሁን ግን አንድ ነገር ሲናገሩ ጆሮ ውስጥ የገባችው ከተናገሩት ብዙ ነገሮች ውስጥ የአመቱን ከፍሏል ወይ አንድ ሰው መጀመሪያ ጥያቄ ከማቅረቡ በፊት ላሉት፣ በየወሩ የሚከፍሉም አሉ። እነሱ እንዴት ነው? የአመት ብቻ ነው መክፈል የሚቻለው ማለት ነው?
አይ አይደለም፣ እሱማ ያው የአመት ስል ምን ማለት ነው? 30 ብርን ብትሆን ያ ስትደመር የአመቱን ታመጣለች ማለት ነው እንጂ 30 ብር የሚችል 30 ብር ይከፍላል። በፈለግ ሰው በፈለገው ደረጃ ይከፍላል። ግን ፋንዱን ለማከማቸት እና ስራውን አንድ ሌላው ጥያቄ የምናገኘው እሱ ነው። ለምን ስራ አትጀምሩም? አሁን ይህን እንዴ ለምነ ይህን እንዳታደርጉም? እንግዲህ በ1,000,000 ብር ብዙ ነገር መጀመር አይቻልም። ጀምሮ ከማቆም አትሊስት ትንሽ ገንዘቡ ሲከማች 2, 3, 4, 5, 6 ፕሮጀክቶችን ቢሆን ሰፋ ባለ መንገድ መጀመሩ ይቻላል ብለን ነው። ስለዚህ ሰው ሁልጊዜ አሁኑ ነው የሚፈልገው እና ግን ገንዘቡ ላይ ደግሞ እንትን ይላል። ለዚህ ነው እንጂ ሰው በችሎታው ነው የሚሰጠው። 30 ብርም ከዛም ያነሰ ሊሰጥ ይችላል።
በየወሩ የሚከፍሉም አሉ። በየወሩ ከደሞዛቸው እየተቆረጠ
ይገባሉ። ምናልባት አንድ አምስተኛው ወደ 20% ወደዛ ይመስለኛል።
እንደሱም ሊሆን ይችላል። ፕሮፌሰር ባለፈው ዶክተር አብይ ያችን ክሪቲክ ሲያቀርቡ በዳያስፖራው ትንሽ ማዘናቸው ኢንዳይሬክትሊ ሲያስረዱ ምን ተሰማዎት? አልተሳከቁም?
አዎ ለንገር፣ በጣም ጥሩ ጥያቄ ነው። ለንገር ለምን እንደተሳከቁ? ምክንያቱም ያንን ሐሳብ ባወጡበት ጊዜ በአውሮፓ ጁላይ 6 እንደዚህ ገደማ ነበር ለምክር ቤታቸው ሲናገሩ ከዳያስፖራ ምለምነው ብለው ሲሉ ያው ሁላችንም ልባችን ተነስተዋል። እኔ ብቻ አይደለም እንዴት እንዲህ ወጣት መሪ አግኝተን ወጣቱን መሪ እንደበስ ገና ሳይጀምር ለማኝ ያደረግነው አገራችን ለማኝ ሆና እየታወቀች አሁን ገና አዲስ መሪ ገና ወጣት ስናገኝ እሱ ራሱን በልመና ሲል በጣም ልብ ይነካ ነበርና በዛ መልክ እኔ በጣም በመንፈስ ተነሳስቼ ቻሌንጁን እንቀበላለን። እኔ በዳያስፖራው ስም ለብዙ ጊዜ ስለጮክ በዳያስፖራው እኔ በዳያስፖራው ስም ተቀብለን ይሄንን ነገር በአፋጣኝ ሁኔታ ግብ እናደርሳለን ብለን ሙሉ በሙሉ ድፍረትና እምነት ባለው አነጋገር ነግራቸው ነበርና መተው እንደዛ ብለው ሲናገሩ 50,000 ሰው አሜሪካ መጥተው አየኛሉ። 3 ስቴት ኤጅ ከዛ ውስጥ ግን 2,000-3,000 ማይሞላ ሰው እንኳን አንድ ብር ሊሰጥ አልቻለም። እንግዲህ 2,800 ምናምን ነው እና እሱ ትንሽ በቃ ትንሽ የሞራል ውድቀት ሰጥቶኝ ነበረ። ግን በኋላ ደግሞ ያው 1,000,000 ስናልፍ ሰፋ ያለ ምስጋናም በዌብሳይታቸው ማወጡ በሌላም አነጋገር ደጋግሞ ትንሽ ደስ የሚያሰኝ ነገር ስለተናገሩ ህዝቡም በዛ ይመስለኛል። ግማሹም ያፈራል። ብዙ ሰው ነው እንደማቀው እየደወሉ ተሐፍረት እንደሰማቸው። ምክንያቱም የሚያሳፍር ነገር ነው። ለ27 አመት ስንጮህ ኢትዮጵያን እንዲሆነች እንዲህ ተደረሰባት ብለን በየመንገዱ ስንጮህ በየሀገሩ ስንጮህ ስንጽፍ ምን ስንል ግን አንድ ነገር አድርጉ ሲባል ከወሬና ከጩኸት ከስሜታዊነት ወተር አንድ ነገር አድርጉ ማለትም አንድ ብር በቀን 30 ብር በወር ስጡ ስንባል ገሸሽ ማለታችን ያው እንዳልኩ ትንሽ ሞራል ይነካል። ግን አንድ ከተናገሩ በኋላ ግን ያው በአንድ ምን ባሰጠሩት 1,000,000 ብር ሰበሰሩ። $1,000,000 ማለት ነው ሰበሰሩ። ስለዚህ ሰው ትንሽ ማነቃቃት ካገኘም እንደሚሳተፍና እንደሚተባበርን ያሳያል። እንግዲህ አሁን ወደዛ እየገሰገስን ነው እና እንግዲህ ግን የሳቸው ሞቶት ደግሞ አስፈላጊ አይደለም። በየጊዜው የወጡ ምን ነው እንቀራቸው ማለትም ተገቢ አይደለም። አሁን ተነግሮናል። አንዴ የተነገረን ይዘን ወደፊት መሄድ ነው እንጂ ከአሁን በኋላ ከሳቸው ቅሬታ መስማት አልፈልግም።
ፕሮፌሰር እንዶ ብዙ ጊዜ እኔም ራሴ የምደጋግማት አንድ አባባል አለች። ይሄ የሚያሳየው እኛ ኢትዮጵያኖች ሪአክቲቭ ነን እንጂ ፕሮአክቲቭ አይደለንም የሚሉ አሉ። እሱ ያ ችግራችን ይሆን? ይሄንን ስሜት እንይዘው።
ልክ ነው። እኔ እንጃ እንግዲህ ምናልባት ሁኔታው ይሆናል እንደዚህ ያደረገን። ሁልጊዜ ስንጫጫው ሁሉ ዲፌንሲቭ ነው የምንሆነው። ለምሳሌ በፊት የነበረው አስተዳደር አንድ ነገር አደረገ ሲባል ሁላችንም እንወጣና እንላለን። እንደዚህ አላደረገም ሲባል እንደዚህ እንላለን እና ኮንዲሽን አድርገውናል አላለም። አስተሳሰባችንም እንዴት መልስና እንደምንሰጥም አንዱ ትልቅ ሳይኮሎጂካል ዳሜጅ ብዬ ማስበው እሱን ነው። እኔ ሁልጊዜ በጽሁፌ እነሱን ዲፌንሲቭ ለማድረግ ነበር መሞክረው። ግን እኛ ሁልጊዜ አላለም ተከላካይ ነው እንጂ የምንሆነው ወደፊት አንገፋም። እና አሁን በዛ ላይ ችግር ያለ ይመስለኛል። እንዳልከው ፕሮአክቲቭ አደረግነው። ኢቨን ድሉም ስናገኝ ትንሽ ቀዝቀዝ እንላለን። እኔ ምክንያቱም ሊገባኝ አልቻለም። ለምሳሌ ጠቅላይ ሚኒስትሩ የመጡ ጊዜ አይታቸዋል ምን አይነት ሆያ ሆየና ጩኸት እንደነበረ። እነዛ ሰዎች በዛን ቀን እንኳንስ አንድ ብር ስጡና ሸሚዛችንን ስጡ ቢባል ይሰጡ ነበር። ስለዚህ እንግዲህ ሌላም የምንማርበት ነገር ይሆናል ይሄ ፈን። ምክንያቱም ራሳችንን ጎትጉተን ራሳችንን አስነስተን ወደፊት አንድ ነገር ማድረግ አለብን የሚለውን ነገር የተደረገውን ነገር ላይ ሪያክት ከማድረግ እኛ ራሳችን አድርገን ለውጥ እናመጣለን የሚል ነው። እስካሁን ግን 27 አመት ከዛም በፊት ሊሆን ይችላል አቋቋማችን ምን ነበር? ሁሉ አንድ ነገር ሲሆን ያንን ነገር ለመቅፋት ነው የምንፈልገው። እኛ ግን ከራሳችን እናመነጨው ብዙ ነገር አልነበረም። ስለዚህ አሁን ይሄ ከኛ የመነጨ ነው። ሰክሲድም ቢሰራም ባይሰራም ኃላፊነቱም ክብሩም ክብር ማጣቱም እኛ ላይ ነው የሚመጣው። ጠቅላይ ሚኒስትሩ ላይ አይደለም ወይ ኢትዮጵያ ህዝብ ላይ አይደለም። የኢትዮጵያ ህዝብ ጮሆ በእንግዲህ በጠቅላይ ሚኒስትሩ ድምጽ ጮሆ እርዱን አንድ ብር ስጡን ብሎ እኛ ገሸሽካል እንግዲህ ታሪክም ይወቅሳል እኛን ነው እንጂ ከነቱ ምንም ሊያደርጉ አይችሉም። ስለዚህ ይሄንን መገንዘብ በጣም አስፈላጊ ነው የምለው። ምክንያቱም ይሄ ነገር በእኛ እጅ ነው ያለው። ከሰራም በእኛ እኛ ስለምናሰራ ነው። ካልሰራም እኛ ስለደከምንና ስለወደቅን ነው። ስለዚህ እኛ ላይ ነው ሁሉ ነገር የሚያተኩረው እና አድማጮችህ በዚህ ነገር ላይ በጥሞና ያስቡበት ደስ ይለኛል።
ፕሮፌሰር እጅግ በጣም አመሰግናለሁ። ቅድም በመግቢያው ላይ ታዋቂዋ አርቲስት ለጊዜው ስሟን ረስቻለሁ ያልኩት አኒሻ ሰለሞን የምትባለው ታዋቂዋ ኢትዮጵያ አርቲስት ነች። ይሄ በየአካባቢው መቋቋም የግድ ይላል ብላ አንድ ጽሑፏ ላይ ያነበብኩት። እንግዲህ ፕሮፌሰር እኛም ስዊድን ውስጥ በቅርቡ በሚስብሰባ ጠርተን ኢትዮጵያውያን ተሰብስበው የራሳቸውን ቻፕተር ኦፍ ኮርስ በእናንተ ህግና በእናንተ አስተራር ስር የሚመራ ቻፕተር መስርተው ሁኔታዎችን በማመቻቸት በቀላል መንገድ ኢትዮጵያዊው ያቅሙን እንዲያዋጣ ለማድረግ እንሞክራለን። የእናንተ ምርዳታ እዚህ ላሉ ኢትዮጵያኖች እንደማይለያቸው ባለሙሉ ተስፋ ነኝ። ጤና ይስጥልኝ ጌታዬ፣ እጅግ በጣም አመሰግናለሁ።
እዚህ ላይ እንግዲህ ከመጨረሻ በፊት እንዳልካት ያቺ ዘፋኝ እኛም አሁን ሌላ ኢትዮጵያ ተዋናዮች፣ ዘፋኞች የመሳሰሉትም እነሱንም አደራጅተን እነሱ ደግሞ በህዝብ መንገድ ይህን ነገር እንዲያደራጁልንና እንዲገፉልንም ብዙዎቹ ጋር ተስማምተናል። እንግዲህ እህታችንን አድራሻዋን ከሰጠን እሷንም እናካትታታለን። አመሰግናለሁ እድሉን ስለሰጠኝ፣ ለአድማጮችም ስላዳመጡኝ አመሰግናለሁ።
ጤና ይስጥልኝ።
አሁን ደግሞ ሪፖርተራችን መኮንን ከኢትዮጵያ በቀጥታ ስልክ ላይ ይገኛል። ሰላም መኮንን።
ሰላም ሰላም አመድ።
እንግዲህ 10 ደቂቃ አለህ። በዚህ 10 ደቂቃ ውስጥ ያጠናከርካቸውን የሳምንቱን አካፍለን በቀጥታ ለአድማጮችህ።
እንግዲህ በሳምንቱ ውስጥ የተለያዩ ነገሮችን አከናውነናል ከጓደኛዬ ከከበደ ጋር በመሆን ካሳንቺቶ ለሚገኘው ኢፋስ ቢሮ አምርተን ነበረ። ቢሮው ማን ነው? ስቱዲዮ በግንባታ ላይ ነውና በደንብ እንደማይፋንቻል ምክንያቱም በግንባታ ላይ ነው። ዲጂታል ቢሮ ሌላ አካባቢ ላይ ያላቸው አሉ። አታጭ የሚገኝ አፍሪካ ግን ስቱዲዮ በሰፊ እየሰሩ ነው። ይሄን ይመስላል የመጀመሪያው። ሁለተኛው ጋዜጠኛ ተመስገን የሚሰራበት አደዋ አደባባይ የሚገኝ ቢሮ ከባልደረባዬ ከከበደ ጋር ጎብኝተን ነበር። እዛም ተመስገን ደሳለኝን አግኝተነው ሻይ ቡና ብለን ከስዊድን የኢትዮጵያ ኢትዮጵያኖች የተላከለትን እንግዲህ ገንዘብ አድርሰናል። ይህን ይመስላል። በሶስተኛ ደረጃ የአቢሲኒያ ቡና ቤት ባለቤት የነበረውን አቶ አየለን በመኖሪያ ቤቱ ተገኝተን ጎብኝተነዋል። የከበረ ሰላምታ እንግዲህ ለአቶ አህመድ፣ ለሆነናዬ፣ ለአበበ ሻንቆ ብሎ በስም ጠርቶ ሰላምታ አቅርቦላችኋል። መልካም የገና በዓልም ተመኝቶላችኋል። እንግዲህ በዚህ ሳምንት ሶስቱ ቦታዎች ከከበደ ጋር አዳርሰናል እልሃለሁ።
መኮንን፣ ሰሞኑን ጠቅላይ ሚኒስትሩ ይናገራሉ ነው የሚባለው፣ ይናገራሉ አንዳንዱ ኢትዮጵያ ስትመሰረት ምንድነው እሱ ምንድነው ባለው ምንድነው ያቀረበ ይመስል ምንድነው ማረግ ነው ምንድነው ያቀረበ ይመስል ትፍረስ ይላል፣ ማገር ያቀረበ ይመስል ትፍረስ ይላል፣ አንተ ትፈርሳለህ እንጂ ኢትዮጵያ አትፈርስም ብለዋል። ሌላው ደግሞ አዝነን አስገብተናቸው 20 አመት 15 አመት ዝም ብለው ምንም ሳይሰሩ ቁጭ ብለው አሁን እኛን ይወጋሉ ይላሉ። ይሄንን እንዴት ነው አዲስ አበባ ሰምታችሁታል ይሄንን ዜና?
አዎ ሰምተናል። በተለይ ያው እንግዲህ በመቀሌ አካባቢ ያለው ሁኔታ እንግዲህ ሁሉ ሰው በትኩረት እየተከታተለው ነው። በተረፈ እንግዲህ በጣም አሁን ሰው እያለ ያለው ምንድን ነው፣ አምና የበዓል ድባብ በጣም የቀዘቀዘ ነበር፣ በጣም ሰላም የጎደለበት ነበር። ዘንድሮ ያው ተገቦ ሁኔታ ያው ገበያውንም ህዝቡ እየተገበያየ ነው በደንብ። እኔም በተለያዩ የገበያ ቦታዎች እየተዘዋወሩ ጎብኝ ይቻሉ። ግርግሩ የበዓል ይመስላል። ሰው በጥሩ ተስፋ ላይ ያለን የሚመስለው ያው የዋጋ ውድነቱ እንዳለ ሆኖ በጣም ውድ ናቸው። ዶሮም በግም ሂደው ምኑ በጣም ውድ ቢሆንም ሰው በጥሩ ተስፋ ላይ ነው። ሰላም አለ በሚለው ጥሩ መንፈስ ላይ እንዳለ ነው የምናየው።
መኮንን፣ ሌላው ዜና አቶ ጌታቸው አሰፋ ጉዳይ ነው። ስለ አቶ ጌታቸው አሰፋ የጸጥታው ኃላፊ የነበሩት ስለ እሱ ምን የምታውቀው አለ? የሚወራ ወይም ምን ይባላል?
እዚህ የሚወራውን ነው እኔም የምንሰማው እንጂ በሚዲያ በምናምን ምንም የሚገለጽ ነገር የለም። ግን በሰው መሀል የሚወራ ነገር አለ። እዛ እንግዲህ ያው እዛ አካባቢ ሰዎች አሉ የሚል ወሬ አለ። እንግዲህ ከፌዴራሉ የሄዱ ግን በወሬ ደረጃ ነው እንጂ ምንም ኦፊሻሊ የምታየው እንትን የለም። የሚጻፉ እንትኖችም ላይ አላየሁም። እንግዲህ ይህንን ነገር ግን በወሬ ደረጃ ብዙ ይወራል አዲስ አበባ።
መኮንን፣ ሌላው ዜና ሰሞኑን የምንሰማው ዛሬም አድማጮቻችን በሬዲዮ እየደወሉ ሬዲዮ ላይ እየደወሉ የሆነ ነገር በሉን፣ የምታውቁት ነገር አስረዱን፣ የሰማችሁት ካለ የምታውቁት ካለ የሚሉን አቶ ኩማ ደመቅሳ የስዊድን አምባሳደር ተብለዋል ይባላል። አምባሳደር ሆነው ተሹመዋል የምታውቁት ነገር አለ? እዛ የተሰማ ነገር አለ?
እኔም ትላንት ማታ ነው አንድ ወዳጄ አቶ ኩማ ደመቅሳ ወደ ስዊድን መጥተውላችኋል ብሎ እንግዲህ የተጻፈን ያሳየኝ። ኦፊሻሊ ግን የትኛውም እንትን በመንግስት ሚዲያ ምንም ነገር የተነገረና የሰማሁት ነገር የለም።
ኦኬ፣ መኮንን፣ ኢትዮጵያ ውስጥ ካሉ ትልልቅ የፖለቲካ ሰዎች ውስጥ ለማግኘት የምትሞክሩት አለ? ወደፊት ለማግኘት ያሰባችሁት አለ? እነ ብርቱካን ሚደክሳን እነ ሌሎችም እንደዚሁ አትሊስት የኢትዮጵያ ድምጽ ሬዲዮ የሚያቃቸውን ወደፊት
በከበደ በኩል አንዱ አለም አራጌን አግኝቶታል። እንግዲህ አብረን ሳለ መብላት ወጥቷል። እኔም በዚህ ሳምንት ኦባንድ ሜቶን እና ሻምበል በላይነህን ቦሌ በሚገኝ በአንድ ሬስቶራንት ተገናኝተናል። እንግዲህ አንዱ አለም ጋር በሚቀጥለው ሳምንት ወደ ሮብ አካባቢ እንግዲህ ከበደ ደውሎለት ምሳ ለመብላት ሀሳብ ደረጃ አለን። እንግዲህ የተጣበበ ጊዜ ነው ለን የሚሆንብን። የሚቀጥለው ሳምንት የመጨረሻ ሳምንት የሚሆነው በአዲስ አበባ።
ከመምጣት በፊት ያጠናቀርካቸው ሪፖርቶች እንደሚኖሩ ባለሙሉ ተስፋ ነኝ። አንተና መኮንን መቅጃም ይዛችሁ ሄዳችኋልና ያዘጋጃችሁት ነገር አለ ስትመጡ? ለነገሩ እኔ ከተወሰነ ጊዜ በኋላ የለውም፣ ግን ያው እናንተ የምታቀርቡት ፕሮግራም ይኖራል።
እንግዲህ በመገረጃ አመድ በጣም አስቸጋሪ ነው። አዲስ አበባ ትራፊኩ በጣም ኃይለኛ ነው። ከአንድ ቦታ በላይ ሄደህ መምጣት የሚያስችልበት ነው። በጣም ክራውድድ ነው ትራፊኩና ህዝቡ በጣም አስቸጋሪ ነው። በእንትን ደረጃ ብዙ ነገሮች አሉ። በጽሁፍ ደረጃ ያዘጋጀ ነው።
ኦኬ።
እንዳልኩ እንግዲህ የሚቀጥለው ሳምንት ውስጥ የተወሰኑትን ለመቅዳት እንሞክራለን።
በጣም ጥሩ። በመጨረሻ ለአድማጮቻችን የምትለው መልእክት አለ ከመሰናበታችን በፊት?
በመጨረሻም በስዊድን ለሚገኙ ኢትዮጵያኖች በሙሉ እንኳን ለጌታችን የገና በዓል በሰላም አደረሳችሁ እንላለን። በነገው ዕለት በኢትዮጵያ በመላ ኢትዮጵያ በደማቅ ሁኔታ ነው የሚከበረው። ከተማዋ የበዓል ድባብ የሚታይባት ከተማ ነች። ስለዚህ ለሁሉም ለወዳጆችን ለስዊድን ለሚገኙ ኢትዮጵያኖች በሙሉ እንኳን ለገና በዓል በሰላም አደረሳችሁ እላለሁ።
መኮንን፣ እንኳን አንተም በሰላም አደረሰህ። በዚህ አጋጣሚ የኢትዮጵያ ድምጽ ሬዲዮ አፍቃሪና ወዳጅ የሆነችው እንዲሁም በፌስቡክ የምትታወቀው በተለያዩ ሶሻል ሚዲያዎች የምትታወቀው እህታችን ማራኪ ኢትዮጵያ በዛሬው ዕለት ገብታለች። ምናልባት ታገኟት ይሆናል። ካገኛችኋት ሰላም በሏት። ይሄን ነው እንግዲህ በሰላም ያገናኘን። እስከ ሳምንት መልካም ሳምንት መኮንን።
አመሰግናለሁ። እኔም መልካም ሳምንት።
አድማጮቻችን፣ እንግዲህ የዛሬው ፕሮግራማችን ሊጠቃለል ጥቂት ደቂቃዎች ነው የቀሩት። ከዛ በፊት ግን የዚህን የኢትዮጵያን ዳያስፖራ ፈንድ በተመለከተ ለጃንዋሪ 27 እሁድ ጃንዋሪ 27 እሁድ በኢትዮጵያ ኮሚኒቲ ቮርበሪ በሚገኘው የኢትዮጵያ ኮሚኒቲ ተገናኝተን ኢትዮጵያኖች እዚሁ በስዊድን የሚቋቋመውን ቻፕተር ተሰብስበን ተወካዮቻችንን ለመምረጥ እንድንችል ከወዲሁ እናስታውቃለን። ኢትዮጵያን ዳያስፖራ ፈንዱን ለማቋቋም ቻፕተር ለማቋቋም ጃንዋሪ 27 በኢትዮጵያ ኮሚኒቲ በ14 ሰዓት እንድንገናኝ ይሁን።
አሎ፣ መስመር ላይ ሰው አለ?
ሃሎ
ወይቀርታ መስመር ላይ ያለሽ መሰለኝ። እንግዲህ ሰዓት እያለቀ ነው፣ ግን እስቲ ሐሳብሽ ምንድነው? ወይ ለሚቀጥለው ሳምንት ሰፋ አድርገን
ለሚቀጥለው
ሐሳብሽ ምንድነው? ባጭሩ
ሐሳቤ ባጭሩ እንትን ልበለው፣ ይሄ አንድ መሬት የተሰጣቸው ለ99 አመት ኮንትራክት እና እዚህ ጋምቤላ ለሚኖሩ ሰዎች የራሳቸው መሬት በሙሉ ወስደውባቸው ፕሮቴስትም ያደረጉ ነበረ። ደግሞ በስምምነቱ መሰረት ለሰራተኛ እዛ መኖሪያ ትምህርት ቤት ምናምን እንዲከፍቱላቸው ነበር። ግን ህንዶቹ ስምምነት ቀይረው 25 ብር የነበረውን 8 ብር አድርገው ትምህርት ቤት ምናምንም አባሯቸው፣ ምንም እንትን አላደረጉላቸውም። እና ይሄንን
ጥሩ በቃ አሁን
ኮሜንታሪ እንትን ያለው
የሚቀጥለው ሳምንት ይደውሉና በሰፊው እናነሳዋለን።
ያ እና ይሄ ነገር ለ99 አመት ብሎ ኮንትራክት መስጠት ለአንዱ እና እነዛ ሰዎች ኖሯቸው ኢትዮጵያውያን በመሬታቸው እንዲህ አይነት አካሄድ
ትክክል? በጣም በቃ ሰከንዶች ስለቀሩኝ ይቅርታ።
እሺ እሺ፣
የሚቀጥለው ሳምንት ይደውሉ እንነጋገራለን። መልካም ጊዜ አድማጮቻችን።
እሺ፣
የዛሬ ፕሮግራማችን በተመለከታችሁት ሁኔታ ተጠናቋል። እስከ ሳምንት፣ መልካም ሳምንት።